piano. Yeh, bastukam katama, yemiganyo, yetup gadams, radio, tabiano. ጤናስጥልን አድማጮችን ይህ የምትደምጡት በስቱኮል ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ በኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 FM ሜጋሃርት የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ክረምት አልፎ በጋ መስከረም ሲገባ በአበቦች ማዓዛ ታውዷል ልባችሁ። ሰዎች ሁሉ ህዝቦች ሁሉ በጣም እንኳን ደስ ያላችሁ ይል ነበር አርቲስት ጥላሁን ገሰሰ ስንት አመታት ሙሉ ስለ ኢትዮጵያ ስለ ሀገሩ ፍቅር ሲያቀነቅን አንድ ታውልት ወይም አንድ መናፈሻ ፓርክ እንኳን ያልተሰየመለት ቢሆንም ይኸው እነሆ ያ ማባሪያ የሌለው የሐምሌና የነሐሴ ዝናብና ዶፍ ጊዜ አልፎ እጽዋቶች የሚያብቡበት አእዋፋት የሚያፏጩበት ህፃናት የሚቦርቁበት የመስከረም ወር 2013ን አዝሎ ገብቷል። ጊዜውን ጠብቆ የሚወርደው የዝናብ ዶፍ ቢያቆምም ማቆሚያ የሌለው የኢትዮጵያኖች ሞትና አምባ መርጨት እንደቀጠለ ነው። መሪያችንም መግደል መሸነፍ ነው እያሉ መርህ ይነግሩናል። ገዳዮችም መግደል መሸነፍ ነው ተብሎ ቢነገርም አልገባቸው ብሎ መሪያችን መሸነፍ ነው የሚሉትን መግደላቸውን አላቆሙም። ሟቾቹም ሲገደሉና ሲሞቱ መገደል ምን እንደሆነ የጠየቃቸው ስለሌለ ምን እንደሚያስቡ አናውቅም ከመገመት በስተቀር። ለነገሩ መሪያችንም ቢሆኑ መግደል መሸነፍ መሆኑን ለሚመሩት ህዝባቸው ከመናገር ውጪ መገደል ምን እንደሆነ ስላልገለጹልን ለማወቅ አስቸጋሪ ነው። ምናልባት መግደል ማሸነፍ ከሆነ መገደል ይቅርታ መግደል መሸነፍ ከሆነ መገደል ማሸነፍ ይሆን? ለዚህም ይሆን የሚያስተዳድሩት ህዝብ በየጊዜው እንደ እባብ እየተከተከተ ሲገደልና እርጉዝ ከነጽንሷ ድፍት ብላ ስትቀር ስለሚገደሉት አስተያየት መስበም ከመስጠት የሚቆጠቡት? ሟቾች አሸናፊ ስለሆኑ ስለነሱ ማውራት አያስፈልግም ብለው ይሆን? ለዚህ ይሆን በቲዮሪ ብቻ መግደል መሸነፍ ነው የሚሉት ከቲዮሪው አልፈው እነዚህን በሳቸው አመለካከት የተሸነፉትን ገዳዮች ናቸው የሚባሉትን ተው ህዝቤን አትግደሉ ብለው በቀጥታ የማይናገሩት? ተሸናፊ ስለሆኑ እነሱን መናገር አያስፈልግም መግደል መሸነፍ መሆኑን በአጠቃላይ ከተናገሩ እነዚህን ተሸናፊዎች አትግደሉ ማለቱ አላስፈልጋጊ ነው ብለው ይሆን? እሺ እሱ ሲቅር ገዳዮችን መግደል መሸነፍ ነው የሚለውን ቲዮሪ በመናገር ይለፋቸው። ሟቾቹንስ ምን አለ ነፍሳቸውን ይማረው ለቤተሰቦቻቸው መጽናናትን ይስጥ አለ ማለታቸው ከምን ይመጣ ይሆን? ከላይ እንደተከስኩት ሟቾች አሸናፊ ስለሆኑ ምንም ማጽናኛ ያስፈልጋቸውም ብለው ይሆን ወይስ ገዳዮች ቅር እንዳይሰኙባቸው ነው? ጠቅላይ ሚኒስትራችን ምንም እንኳን ራሳቸው የሚያስተዳድሩት ህዝባቸው በየጊዜው በመቶና በሺ ሲገደል የማጽናኛ መልእክት አያስተላልፉ እንጂ ሌሎች አገሮች ላይ ተመሳሳይ ችግርና አደጋ ሲደርስ የማጽናኛና የማስተዛዘኛ መልእክት ለመላክ ሁልጊዜም የመጀመሪያው ናቸው። ባለፈው ሰሞን በኦሮሚያ አስተዳደር ከ230ዎች በላይ ህይወታቸው ሲቀጠፍና ሰው ሰራሹ የአፖካሊፕቲክ ጥፋት ከተማዎቹን ሲያወድም ዝም ያሉት መሪያችን ሊባኖስ በደረሰው የኬሚካል መፈንዳት ወደ 100 ያህል ሰዎች ሲሞቱ የማጽናኛ እና የነፍስ ይማር መልእክት ከላኩት የዓለም መሪዎች አንዱና የመጀመሪያው ናቸው። በቅርቡም በሱዳን በደረሰው የጎርፍ አደጋ ማጽናኛ መልእክት ለሱዳን ህዝብና መንግስት ሲልኩ ሰሞኑን አፋር ውስጥ ስለደረሰው የጎርፍ አደጋና በቤኒሻንጉል ባሰቃቂ ሁኔታ በማንነታቸው ምክንያት በዘረኞች ለተቀጠፉት ወደ 80 የሚጠጉ ወገኖች ህይወት ማለፍ ድምጻቸውም አልተሰማም። ምስጢሩ ምን ይሆን ነው? ኢትዮጵያኖችን ስልጣን ላይ የመጣው ሰሞን በጥሩ ንግግርና በጥሩ ቃላት ስላሳመንኳቸው ከእንግዲህ የነሱ ጉዳይ አያሳስበኝም ይልቅስ ስሜንና ዝናዬን በውጭ መንግስት በኩል ተቀባይነት እንዲያገኝ የዓለም አቀፍ ጉዳይ ላይ ላተኩር ብለው ይሆን? በዘርና በቋንቋ ኢትዮጵያ በዘርና በቋንቋ ተከፋፍላለችና እያንዳንዳችሁ ለቆማችሁለት ዘርና ቋንቋ ተናጋሪ የምትችሉትን አድርጉ። እኔ በአጠቃላይ መግደል መሸነፍ መሆኑንና በፍቅር አብሮ መኖር ጥሩ መሆኑን ከተናገርኩ በቂ ነው ብለው ይሆን? ምክንያቱ ይህ ከሆነ ደግሞ የነዚህ እንወክለዋለን የሚሉትን የአማራ ህዝብ የሚገድለውንና የሚያስገድለውን እየጠሩና እየጋበዙ ካባ የሚያለብሱ ምን ይባላሉ? ጠቅላይ ሚኒስትራችን እኔ በክልሎች ችግር ውስጥ እጄን አላገባም ኃላፊነቱን ለክልሉ እሰጥቻለሁ ካሉ ታዲያ የነዚህ በተለይ በሞት ገደል ላይ ቆሞ እየተወረወረ የሚያልቀውን አማራ እንወክላለን የሚሉ የሰው ጉዶች የሚወክሉትን ህዝብ ቅስሙን ሰበር ነው እንዳይነሳ አደረግ ነው አጠፋ ነው ቋንቋውን አዳከም ነው አባይን ተሻግረን የቻልነውን አሳመን ነው ያላመነን ግራጋብተን የምንፈልገውን ሰራን ይያሉ የሚፎክሩትንና አልፈው ተርፈው በሚያስተዳድሩበት ክልል የሚኖሩ ዜጎችን ዘራፊና ወሮበላ በጸራራ ጻሃይ ሲገላቸውና እባካችሁ አስጥሉን ይያለ ያ ምስኪን ህዝብ ሲማጸናቸው ዶሮ ዳባ ለበስ ያሉ የሰው አውሬዎችን እየጠሩ የክብር ካባ ማልበስ ምን ይባላል? ለጌቶቻቸው መስገድ ነው ወይስ እንወክለዋለን የሚሉትን ህዝብ ከመጥላትና ከመናቅ የተነሳ ይሆን? ህዝብ ለገደለላቸው ስጦታ ማቅረባቸው ነው ነው ወይስ እነሱም በተራቸው ኮንቪንስ እና ኮንፊውዝ አድርገው ካባልብሰው ሊልኳቸው አስበው ነው? የሚገርመው ደግሞ ጠርተውና ጋብዘው ካባልብሰው የላኩት እንወክለዋለን የሚሉትን ህዝብ ደጋግሞ ካንዴም ሁለት ጊዜ ያስገደሉትን መሪዎች ነው። የቤኒሻንጉሉማ ካባውን ተቀብሎ መጥቶ ግድያውን ሲፈጸም ሁለት ሳምንትም አልሞላም። ለመሆኑ የዚህ የብኤደን አመራሮች ከተመስገን ጥሩነ ጀምሮ እስከ ታች ድረስ ያሉ ሰዎች እንዴት አድርገው ነው አንድ አይነትና ተመሳሳይ አቋም በመያዝ እንወክለዋለን የሚሉትን ህዝብ ማፌዚያና መቀለጃ ያደረጉት? እንዴት ህዝብ ለገደልና ላስገደለ መሪ ህዝቡ መሃል ድረስ ጠርተው ካባ የሚያቀብሉት? ይሉኝታም የለም አረተው ህዝብ አይናቅም። ጋዜጠኛ ታምራት ነገራ አቶ ሽመልስ አብዲሳን በተመለከተ በአንድ ውይይት ላይ አስተያየቱን ሲሰጥ የኢትዮጵያ ህዝብ ከፍተኛ ችግር ውስጥ ነው ያለው። ከመሞትና ከመሰደድ የሚታገደው መንግስት የለውም። እንዳውም መንግስት ህዝቡ ላይ ጦርነት ያወጀ ይመስላል ካለ በኋላ አቶ ሽመልስ በሰራውና በተናገራቸው ወንጀሎቹ ተቆጥረው ቢያንስ ከስልጣኑ መባረር ነበረበት ይለናል። ነገሩ እውነት አገራችን የህግ በላይነት ቢኖርና መሪነን ባዮች ለሚናገሩትና ለሚሰሩት የሞራልና የህግ ተጠያቂነት ቢኖርባቸው አቶ ሽመልስ በአሁኑ ጊዜ ከስልጣን መውረድ ብቻ ሳይሆን በህግ ፊትም ሊጠየቁ በተገባ ነበር። ዳሩ ግን ነገሩ ሰማይ አይታረስ ንጉስ አይከሰስ ሆኖ አቶ ሽመልስ እንኳን ከስልጣን ሊወርዱና ሊከሰሱ ቀርቶ ኦሮሚያ ውስጥ የመንግስትና የህዝብ ገንዘብ ያላግባብ ባከነ ይሄንን ለማስተካከል ስብሰባ ከአቶ ሽመልስ ጋር የጠየቁ ቱባ የፌደራል ባለስልጣን ከስልጣና ከሰራቸው እንዲባረሩ ማስደረግ የቻሉ ሰው ናቸው። ነገሩ እንደዚህ ነው። የኢትዮጵያ ልማት ባንክ ለኦሮሚያ ልማት ማካሄጃ ያበደረው 22 ቢሊዮን ብር የመመለሱ ሁኔታ እጅግ በጣም ስላሳሰበውና በመያዣ የተያዙትንም ንብረቶች ለመቆጣጠር ሲሞክር ከኦሮሚያ ፖሊስና ያስተዳደር ኃይሎች ትብብር በማጣቱና ተቃውሞ ስለገጠመው በተደጋጋሚ ጉዳዩን በመጥቀስ ከኦሮሚያ ክልላዊ መንግስት ጋር ለመነጋገርና ችግሩን ለመፍታት ብሎም በብድር የወጣውን የ22 ቢሊዮን የኢትዮጵያ ብር እንዳይከስር ለማድረግ ያደረገው ሙከራ ባለመሳካቱ በጁላይ 31 በተጻፈ ደብዳቤ የኢትዮጵያ ልማት ባንክ ፕሬዝዳንት አቶ ኃይለ ኢየሱስ በቀለ ለኦሮሚያ ፕሬዝዳንት የመወያያ መድረክ እንዲያዘጋጁላቸው ጠይቀው በግልባጭ ደግሞ ለኦሮሚያ ኢንቨስትመንት ኮሚሽንና ለኦሮሚያ ክልላዊ መንግስት እንዲሁም ለኢትዮጵያ ልማት ባንክ የሥራ አመራር ቦርድ ደብዳቤ ልከው ነበር። የልማት ባንኩ ፕሬዝዳንት ለጥያቄው ያገኙት መልስ ከሐላፊነታቸው መነሳት ነው። በዚህ ምክንያት ባለፈው ሳምንት አቶ ኃይለ ኢየሱስ በቀለ ከኢትዮጵያ ልማት ባንክ ፕሬዝዳንትነት ስልጣናቸው ተነስተዋል። እንግዲህ የ22 ቢሊዮን ብር የኢትዮጵያ ልማት ባንክ ያወጣው የብድር ገንዘብን ሁኔታ መጠየቅ ይሄንን ከስራ የመባረር እርምጃ የሚያስወስድ ከሆነ ማን ነው ወደፊት የመንግስት ሀብት ባከነ ብሎ ደፍሮ የሚጠይቅ? ሰማይ አይታረስ ንጉስ አይከሰስ ማለት ይሄ ካልሆነ ሌላ ምን ሊሆን ነው? በሌላ በኩል ጠቅላይ ሚኒስትር አብይ አማራው ክልል ንግግር ሲያደርጉ ቃል በቃል ኦሮሞ በእኔ አስተዳደር የ0.5 የምታክል አላግባብ ጥቅም ካገኘ እኔ ስልጣኔን እለቃለሁ ብለው በአደባባይ ስለተናገሩ ይህ 22 ቢሊዮን ብር ተጨብሮ አይቀርም ብለን ተስፋ እናደርጋለን። ቃል ከመጣፋ የወለዱት ይጥፋ ይባላልና ምንም እንኳን አንዳንድ ተንኮለኞችና ተጠራጣሪዎች ጠቅላይ ሚኒስትር አብይ ቃላቸውን ቢያጥፉም ምን ያስደንቃል? ሽብርተኛ መንግስት ነው፣ ህዝብን ሲያሸብር የነበረው መንግስት ነው። እኔ በዚህ የተነሳ እኔ ህዝብን እስከዛሬ ላሸበር ነው ይቅርታ ጠይቃለሁ፣ የሽብሩንም ቀደን እናሻሽለዋለን ብለው ካሉን በኋላ ይሄው አሁን ቃላቸውን አጥፈው ያንኑ የሽብር ህግ ጠቅሰው እነስክንድርን መልሰው ከዚህ በፊት የታሰሩበት እዚያው ቃሊቲ እስር ቤት ከቷቸው አይደለ ይሉ ይሆናል እነዚህ ተጠራጣሪዎች። እኛ ደግሞ ለእንደነዚህ አይነቱ የጥርጣሬ አባባላቸው ማለት የምንችለው የሆነ አዚሙን ጥሎብን አሁንም ከሰማይ መና እንዲወርድለት እንደሚጠብቀው ሰው ምንም ተመናምኖ ሜንጦክ ብትመስልም የተመናመነችውን ተስፋችንን ለማጣት ስለማንፈልግ የተመናመነች ተስፋ ይዘን ፈጣሪያችንን ኢትዮጵያን እንዲጠብቃት እንማጸናለን እንላችኋለን። ጤና አስጥልን እያልን ውድ አድማጮቻችንን በዛሬው ፕሮግራማችን እንግዲህ የተለያዩ እንደሁል ጊዜውም የተለያዩ ፕሮግራሞችን ይዘንላችሁ ቀርበናል። በቅድሚያ እንንጋብዛችሁ ከዜናው በኋላ የሚቀርበውን የመስከረም አበራን ጋር ምናደርገውን ለማድረግ ያሰብነውን ውይይት ነው። ረዘም ያለው ውይይት ለማድረግ እንሞክራለን። እሱን ተከታተሉ። ብሩክ በረከት በዛሬው ዕለት መዝናኛ ብሎ የላከው አንድ ጭውውት አለ። ከዛም ሌላ እንዲሁ ከፈታ መረጃ ከተባለው የዩቲዩብ ያገኘነውን ታከለ ኡማ ለተመስገን ደሳለኝ አስቸኳይ ደብዳቤ ላኩለት ሰኒ ጉዳውጣች የሚል አንድ ጽሁፍ እናሰማችኋለን። እንግዲህ እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር እንድትሆኑ ባለሙሉ ተስፋ ነን። ከዚያ ቀደም ብሎ ግን አንድ መልእክት ማስተላለፍ ይወዳል ሬዲዮኑ። ከዚህ በፊት በተደጋጋሚ አዲስ አመትን ሬዲዮኑ ስለማያከብር እንግዲህ ባካችሁን የተቻላችሁን እርዱንና ሬዲዮን እንዲቀጥል እናድርግ ባልነው መሰረት ጥቂት ሰዎች አሁን በቁጥር 26 የሚሆኑ ሰዎች 14900 ክራውን እንዲገባ አድርገዋል። ይሄም ገንዘብ አንድ ሰው 3000 ያስገቡልን ሲሆን አራት ሰዎች 1000 ዘጠኝ ሰዎች 5500 ሁለት ሰዎች 4400 6 ሰዎች 3300 4 ሰዎች 2200 አስገብተውልን 14900 ክራውን ሆኗል። ሆኖም ግን የሬዲዮኑ አድማጮቻችን ከዚህ በላይ ከ26 ሰዎች በላይ እንደሚሆኑ በማመንና ናቸውም ብለው ስለምናምን እንዲሁም የዚህ ሬዲዮ ፕሮግራም መቀጠል የሚችለው በአድማጮቻችን ትብብር ስለሆነ በየአመቱ ምናገኘው ገቢና ምናወጣው ወጪ ከዚህ ጋር የሚመጣጠን ስላልሆነ አድማጮቻችን እባካችሁ በመጨረሻው ላይ የሬዲዮኑን ፕሉስ ዜሮና ስዊሽ ቁጥር እነግራችኋለን። የተቻላችሁን እርዳታ እንድታደርጉልን በአክብሮት እንጠይቃለን። በተለይ የዚህ ሬዲዮ አድማጮች ወዳጆች ሆናችሁ ብዙ ምንጠብቃችሁ ወዳጆቻችን አላችሁ። በጊዜ ጥረትም ሆነ በመርሳት ሊሆን ይችላል ብለን ነው ምንገምተው። እጃችሁን ዘርጉልን እንላለን።
አድማጮቻችን ከዚህ ቀጥሎ ከአድማጭ ደረሰን አጭር ግጥም አለችን እናሰማለን።
እሺ አንድ ከአድማጫችን የቀረበልን እናቀርባለን። ምስኪኑ አፈር ገፊ ሞፈር ቀንበር ስር ከማረሻው ግርጌ በግፍ የወደቀው በግፍ የታረደው ከደግነት በቀር ካርሶ መብላት ውጪ የለም የታጠቀው። ይህን ያገሬን ልጅ የኔን ለፍቶ አዳሪ የኔን ምስኪን ድሃ ደሙን አፈሰሱት እንደ ወራጅዋ። በርሱ ተስፋን ቆርጥም ግደለም ይፈርዳል ጌታ ከመንበሩ። ያንተም ደም ያለበት እሾክ ነው መንገዱ ይፋጃል ወንበሩ። ይህንን ግጥም ያቀረበልን ኤቲ በሚል አጭር ስም ከአድማጫችን ነው። እንደማጠቃላይም ምን ነው በዘንድሮስ ካባ ምን ነው ወረከሰ ሽሜ እንኳን ለበሰው ደም ያፋሰሰ ሲል አጠቃሎታል። በንጹሃን ደማቹ የፈሰሰ ኢትዮጵያውያኖች እግዚአብሔር ነፍሳችሁን በሰማይ ያኑር። አመሰግናለሁ።
ያንለት ኢንጂነር ታከለና ጋዜጠኛ ተመስገን በይደር የተሻገረ ቀጠሮ ነበራቸው። ከተቀደሰው የሰንበትለት 7 ቀን አለፍ ብሎ ኢንጂነሩና ጋዜጠኛው በአዲስ አበባ ማዘጋጃ ቤት ቅጥር ግቢ ውስጥ ተገናኝተዋል። ጋዜጠኛው እንደሚለው ከሆነ ኢንጂነሩን ለማግኘት የተገደደው በውጭ ሀገር የሚኖሩ ባልንጀሮቹ ባደረጉበት ጉትጎታ ነው። የመጀመሪያውን የጉትጎታ አርከን እኔና እሱ የወላጅ እንዳ የለንም በሚል ዳባ ቢያለብሰውም ጥሩ እየሰራ ነው በሚል የቀረበለትን ሁለተኛ ደረጃ ጉትጎታ ተቀብሎ ከኢንጂነሩ ጋር ለሰኔ 13 ቅዳሜ ጠዋት ቀጠሮ ይዟል። ኢንጂነሩ በበኩሉ እንደሚለው ከሆነ ጋዜጠኛውን ሊያገኘው የፈቀደው ስለሚያከብረው ነው፣ ስለሚያደንቀው። በቅዳሜ ጠዋቱ ቀጠሯቸው ወዴት እንደሚሄዱ ሳይነግረው በሽንጠረዥሙ መኪና ይዞት ሲበር ወዴት ነን ተብሎ ለተሰነዘረበት ጥያቄ ሰጠው ምላሽ ለዚህ ምስክራችን ነው። ተሜ ጽሑፍን ከድሮ ጀምሮ ስለማነብና ላንተም አክብሮት ስላለኝ በከተማው እየተሰሩ ያሉትን ፕሮጀክቶች ላስጎበኝ ነው እንድንገናኝ የፈለግኩት ነበር ያለው። ከዚች የኢንጂነሩ የድንቂያ ኩል የተኳለች ምላሽ ላይ ሁለት የታይታይ መልእክቶችን እናውጣ። ማለትም የታከለን ቶን ኦፍ ዘ ዳያሎግ ተረድተን ከንግግሩ ላይ ሽንገላውን እንላጠውና ወደ እንቅጩ እንጠጋ። ተሜ ጽሑፍን ከድሮ ጀምሮ ስለማነብ ከአዲስ ራእይ የተሻገረ ንባብ ልምድ ያላቸውን የኢህአዴግ ካድሬዎች ማግኘት ከመሃን ማህፀን ልጅ እንደመመኘት ከባድ ነው። የብኩን ጸሎት ምናልባት አብርሃም ከሳራ ማህፀን ያገኘው ይስሐቅ እንደ ቀዳማዊ መለስ ዜናዊና በረከት ስምዖን አይነት ኪናዊ ካድሬዎችን እንድናስታውስ ያስገድደን ይሆናል። የታከለን የንባብ ባህል ባናቀውም ተሜ ጽሑፍን ከድሮ ጀምሮ ስለማንብና ላንተም አክብሮት ስላለኝ የሚል ንግግሩ የኩሉን ማንኩሎሻል ባትኳይ እንኳ ያምርብሻል አይነት ግየዳ እንደሆነ ግልጽ ነው። እነ መለስ ዜናዊ እንኳ የነበራቸው የንባብ ፍቅር በጋዜጠኛው ላይ ዱላ ከመሰንዘር አልመለሳቸውም ነበር። ይሄ ስለሚገባው እሱም ለኢንጂነሩ አጉልቁል መጣ የሰጠው ምላሽ በጣም ጥሩ የሚል ነበር። እቺን በጣም ጥሩ ያሏት ቤተ ክርስቲያን ስሙ የሚመለሱ አልያ ቦል ጠጥተው ቶና የሚጠብቁ እናት ቢሆኑ ሐሳባቸውን ቅልብጭ አድርገን በተረዳን ነበር። በጣም ጥሩ። ሁለተኛው የታይታይ ትርጉም የምንፈልግበት የኢንጂነሩ ንግግር በከተማው እየተሰሩ ያሉትን ፕሮጀክቶች ላስጎበኝ ነው እንድንገናኝ የፈለግኩት የምትለው ነች። ኢንጂነሩ በዚህ ንግግሩ ጋዜጠኛውን ልማታዊ ሊያደርገው ሲፍጨረጨር እናገኘዋለን። ለማታዊ ጋዜጠኞች አሉ። ለማታዊ ጋዜጠኝነትንም ተልእኮ መፈክርና ግባቸው ያደረጉ ለማታዊ ተቋማት አሉ። ኢቢሲ፣ ፋና፣ ዋልታ፣ ፕሬስ ድርጅት ከበቄ በዙ ምሳሌዎች ናቸው። በነገራችሁ ላይ ለማታዊ ሲባል ካድሪያዊ ቅባት እየተለወሰ አሽቃባጭ የሚል ትብይተኛ ቃል እንድንጠቀም ይወሰውሰናል እንጂ ለማታዊ ጋዜጠኝነት በጎ ሐሳብ ያለው የሙያው ዘርፍ ነው። በእኛ ሀገር ለማተኝነት አልሚ ነኝ ላለው አካል አሽርጋጅነት ነው። ከቡና ቀቃይነት ትንሽ ከፍ ቢል ነው። ለዚህ ምስክሮቻችን ካዳሚ አርቲስቶች ናቸው። ከሰራዊት እስከ ነብዩ የመካደብን ጥበብ በልህቀት የተገበሩ ታማኝ ለማታዊ አርቲስቶች አሉ። ተጠሪነታቸው ለልማቱ አይደለም፣ ለአልሚው ነው። ልማቱ ባይታይ እንኳ አልሚው አልምቻለው ካለ ወደ ህዝቡ ዞረው አሜን አትልም ወይ እያሉ የሚጀነጅኑ ናቸው። ለማታዊ አርቲስትነት እየተሳበ የወጣው ቲያትር ፎር ዴቨሎፕመንት ወይም ቲኤፍዲ ከተባለ የቲያትር ፍልስፍና መሃል ነው። አውግስቶ ቦል የተባለ ብራዚላዊ የቲያትር አዘጋጅ ለማታዊ ቲያትርን ለማህበረሰብ ተኮር ልማቶች ሲል ፈጠረ። ስለ ኤችአይቪ፣ ስለ ቲቪ፣ ስለ ጭቆና፣ ዘረኝነትና መሰል ችግሮች ማህበረሰቡን በቲያትር ለማንቃት ታስቦ ተሰራ። የኛ ሰዎች ተቀብለው ስለ ግንቦት ሃያ፣ ስለ ለውጡ፣ ስለ ከንቲባው ቲያትር እየሰሩ ማህበረሰቡን አሜን ያስብሉታል። ኢንጂነሩ ጋዜጠኛውን በከተማው እየተሰሩ ያሉትን ፕሮጀክቶች ላስጎበኝ ነው እንድንገናኝ የፈለግኩት ሲለው፣ የልማታዊነቴን ከፍታ አይተ ልማታዊ ጋዜጠኛ ትሆናለ የሚል ሽራፊ እምነት ከአፉ መሃል አምልጦ ወድቋል። ይሄ እምነቱ እንዲሳካ ተመስገንን በሽንጠረዥም መኪና አሳዝሎት ከአማሃ ደስታ ሱቆች እስከ አድዋ ፓርክ፣ ከመስቀል አደባባይ ፓርኮች እስከ ፒኮክ ፓርክ አንሸራሽሮታል። በሽርሽሩ ማሳረጊያ ቦሌ ላይ የቶሞካን ቡና ጋብዞ ለዕለቱ ልማታዊ ጉብኝት ቃለ ሕይወት ያሰማልን እንዲለው ከጅሏል። አለመታወቅ ሞት ነው ሲሉ አልሰማም? ተመስገንን አለማወቅ የታከለን እምነት ገድሎታል። ቶሞካ ቡና ፉት እያሉ እግዚአብሔር ቢፈቅድ የዛሬ ሳምንት ደግሞ ተገናኝተን አንዳንድ የቀሩ ልማቶችን እንጎበኛለን ሲሉ ለነሐሴ 21 እሁድ ቀጠሮ ይዘው ተለያዩ። ያን ዕለት ተመስገን ወደ ቤቱ ሲያቀና አዲስ ኦቦባ የሚል የአርቲክል ሽል በውስጡ ይመላለስ ነበር። ነገር ግን ባልሳሳት ታከለም ባገኘው ማግስት የጻፈው አምድ ወታደራዊ ፍጥጫ የተሰኘ ነው። ሰኔን ከሰኞ በግድ እናዋድ ካልንም የግብጽና ኢትዮጵያን ወታደራዊ አቋም በፈተሸበት በዚህ ጽሑፉ መገባደጃ ላይ በቤት መምቻነት የተጠቀማቸው አረፍተ ነገራት ታከለን በጨረፍታ የተረብ ይሆን ያስብላል። የወታደራዊ ፍጥጫ ጽሑፍን እንዲህ ነበር የተቀለለው። ግድቡ የኔ ነው ከማለቴ በፊት አዲስ አበባ የኔ ነው ማለትን አስቀድማለሁ። ግድቡ ሲጠናቀቅም የልዩ ጥቅም መብት ላለመኖሩ መተማመኛ ፈልጋለሁ። የኦሮሞ ፖለቲካ ጭምብል ያጠለቁ እጅግ አሳሳች ሰዎችም ስለሚደግፉት ከህወሓት ሊከፋ የሚችልበት በር ገርበብ ብሏል። ሰኔ 13 ታከለን ካገኘው ሰኔ 20 ገበያ ላይ ለሚውል መጽሔቱ በሰራው ጽሑፍ ላይ የተቀመጠው መደምደሚያ ተጠሪነቱ ለታከለ የመሆን እድሉ ሰፊ ነው። ምናልባት ኢንጂነሩ ከሁለተኛው የቀጠሮ ቀን ቀድሞ ይህን ጽሑፍ አንብቦት ቢሆን ኖሮ የሰኔ 21ን ቀጠሮ በሥራ በዛብኝ ላሽ ሊለው ይችል ነበር። ጨዋው ከንቲባ ግን
አሬቆ ማሰቢያ ያለና አይምሮ እንደምን
እንዳይባሉ ሰግተው በቀጠሯቸው ሰዓት ተገኝተዋል። ጉደኛዋ ሰኒም ጉድ ያመጣችው በዚህኛው ቀጠሮ ነው። ከሰኒ ጉድ በፊት ኢንጂነሩ ጋዜጠኛውን በልማታዊነት ሊወጋ ከወረወራቸው ቀስቶች መሃል አንዱን አስቂኝ አጋጣሚ እንታዘብ። ኢንጂነሩ ጋዜጠኛውን ከጎኑ አስቀምጦ ዘናጭ ቪየት መኪናውን እያሽከረከረ ቁልቁል ወደ ቦሌ አራብሳ ተሽቆለቆሉ። ጠባቂዎችና የካቢኔ አባላት እንደ ወፍራም ጭራ ይከተሏቸዋል። በጉዟቸው መሃል ኢንጂነሩ አንድ ጨዋታ መጫወት ፈለገ። ጨዋታው ጋዜጠኛውን ሊያስደስተው እንደሚችል ፍጹም አልተጠራጠረም። እንዲህ አለው፣ ባለፈው ሳምንት ሰይጣን ቤት አካባቢ እስክንድርን በእግሩ ሲሄድ መኪና ውስጥ ሆኜ አይቼው በመስኮት እስኬ እንዴት በእግር ትሄዳለህ? እኔ መኪና ልስጥ ስለው እጆቹን ከፍ አድርጎ አመሰግናለሁ አመሰግናለሁ፣ እግዜር ያክብርልኝ፣ አያስፈልገኝም ብሎኝ ሄደ። አንተ ጓደኛው ነህ፣ ንገረውና ይህን መኪና ልስጠው፣ የምሬን ነው። ታከለ ተመስገንን ያስደስተዋል ብሎ ባመነው በዚህ ጨዋታው ላይ ያላሰበውን ነጥብ ጣለ። በገዛ ሜዳው አይሆኑ ሽንፈት ተሸነፈ። የታከለ የመጀመሪያው ጥፋት የሰው ማንነት አለማወቁ ነው። የታከለ ሁለተኛውና መሰረታዊ ጥፋት ሰው ከሰው ጋር ማምታታቱ ወይም ማመሳሰሉ ነው። ኢንጂነሩ ይሄንን ጨዋታ ከዳሚነት ለሚያቆራው ለምጥምጥ ለማታይ ጋዜጠኛ ቢሆን ኖር ያቀረበው በርግጠኝነት ያሸንፍ ነበር። እንግዳው እነዛ አንደበተ መልካም ቲያትረኞች ቢሆኑ በዝረራ ጥሏቸው ነበር። ታከለ የተጋጣሚውን ማንነት ፍጹም ረስቶታል። ተመስገን ደሳለኝና ተመስገን በየነ ተምታቱበት። እድሜውን ካናት እስከ ጣት ፍትህ ፍትህ ሲል የኖረን ሰው ስለመኪና አውርተ ቀልቡን አስተታለው ብለ ካሰብክ ስለእውነት አንተ የከርሞ ልጅ ነህ። የፈራ ይመለስ እያለ አንድ ህይወቱን ለሰይፍ የሰጠን ጋዜጠኛ በቁሳዊ ጨዋታ ማርከዋለሁ ብሎ ማሰብ ከንቱ የከንቱ ከንቱ ግምት ነበር። በረኛ አልባ ጎል ላይ ሊጎሬ እንደመሳት አሳፋሪ ሙከራ ነው። ኢንጂነሩ ይሄንን ስህተት ድንገት ሳተ። ጋዜጠኛውም እንዲህ ሲል ክፉኛ ታዘበው። እያወራን ያለነው ከስምንት ሚሊዮን ብር በላይ ስለፈሰሰበት የመንግስት መኪና መሆኑ ትዝም አላለው። እንዲህ አይነቱ የሀገር ሀብትን የማደሉ ማናህሎኝነት በታከለ እንዳልተጀመረ ሁሉ በታከለ አይቆምም። እያወቁ በድፍረት ሳያውቁም በድፍረት ለሰሩት ኃጢአት ምህረትን ስጣቸው እያልን ጉደኛዋ ሰኒ ወዳመጣችሁ ጉድ እንሻገር። ሰኒ ማለት የአዲስ አበባ ከተማ ቤቶች ልማት ቢሮ ኃላፊ ነች። የመታወቂያ መጠሪያዋ ሰናይት ዳምጠው ሲሆን አስኳላ ያደላት ማዕረግ ኢንጂነር ነው። በሰኔ 21ዱ የእሁድ ጉብኝት ላይ ኢንጂነሩና ጋዜጠኛው ጋሻ ጃግሬዎቻቸውን አስከትለው በወሬ እንደጦፉ ሳያስቡት መገናኛ አካባቢ ያለ ለነዋሪዎች ያልተሰጠ ኮንዶሚኒየም ጋር ደርሰዋል። ታከለ መኪናውን አቁሞ እንዲህ ሲል ማስረዳት ጀመረ። እነዚህ ሁሉ የሚቀጥለው ቅዳሜ ዕጣ የሚወጣባቸው ናቸው። ይህም ብሎም ሲያበቃ የተናገረው ነገር እውነት መሆኑን ጋዜጠኛው ከልቡ ማመን ስላለበት ምስክር መጥራት ፈለገ። የእጅ ስልኩንም አውጥቶ ቁጥር መታና አንዲት ሴት ወደ መኪናው እንድትመጣ ጠራ። ተጠሪዋንስ ሰናይት ነች። ሰናይት የተጠራችው ለምስክርነት ነው። ለታከለ ወንጌል ተመስገን አሜን እንዲል ለሰባኪነት ነው የተፈለገችው። ሰኒ በተጠራችው መሰረት በሹፌሩ መስኮት በኩል ብቅ አለች። ኢንጂነሩም ጋዜጠኛው እየሰማ እንዲህ ሲል ጠየቃት። ሰኒ፣ እነዚህ ቤቶች ሳምንት ዕጣ የሚወጣባቸው ናቸው አይደል? ሰኒ ምላሽ ልትሰጥ ተዘጋጀች። ኢንጂነሩ መልሷን ቀድሞ ቢያውቆ ኖሮ ገና ስትንደረደር ጠልፎ በጣላት ነበር። ሰኒ ሳይታሰብ እንዲህ አለች። እንዴት አኬ፣ ቅዳሜ እኮ ዕጣ የሚወጣው ለፎርማሊቲ እንጂ እኛ እኮ ቆይቷል መስጠት ከጀመር። ያመኑት ፈረስ ይጥላል ከደንደስ ይሏል ይሄ ነው። ሰኒ ታኬን ሳያስብ ከደንደስ ላይ ጣለችው። ቢያምናት ከዳችው። ጋዜጠኛውን አሜን አስቢልኝ ብሎ ቢጠራት ጭራሽ እንዴት አስባለችው። ጋዜጠኛው ትህትና ባሳደረበት ሰብአዊ ጫና ይመስላል ከዚያ በኋላ የተከናወነውን ነገር ከመናገር ተቆጥቧል። ምናልባት ሰውየው የአማርኛ ልቦለድ ደራሲ ቢሆን ኖሮ ከመገናኛ ተነስተን አቃቂ እስክንደርስ አፋችን ተከርችሞ በመኪናው ውስጥ መርፌ እንኳ ቢወድቅ ይሰማ ነበር እያለ ገጠመኙን ያጦዘው ነበር። ተመስገን ይሄንን ገጠመኝ በፍትህ መጽሔት ሁለተኛ ዓመት ቁጥር 96 እትም ላይ አዲስ ኦቦባ በሚል ርዕስ አውጥቶት ነበር። የሁለት ቀን ጉብኝታቸውን እንደ መንደርደሪያ ተጠቅሞ የአዲስ አበባን ምሬት የበላው መሬት ጉዳይ በሰፊው ተንትኖታል። ታዲያ ይህንን ጽሑፍ ያነበበው ታከለ ኡማ ወደ ፍትህ መጽሔት የዝግጅት ክፍል ፈጣን መልእክት ሰዷል። ሰኒ ስላበላሸችው ገጠመኝ ማስተካከያም ልኳል። የፍትህ መጽሔት የዝግጅት ክፍልም በአብይ አጀንዳ አምዱ ስር የታከለን ማስተካከያ እንዲህ ሲል አስፍሮታል። ባለፈው ሳምንት በታተመችው መጽሔታችን ላይ አዲስ ኦቦባ በሚል በቀረበው ጽሑፍ ኢንጂነር ታከለ ኡማ ቀጣዩ ማረሚያ እንዲወጣላቸው ጠይቀዋል። እኔ ከኢንጂነር ሰናይት ዳምጠው ጋር የኮንዶሚኒየም ቤቶችን በተመለከተ ያወራሁት ስለ ዕጣ ሳይሆን ስለ ቁልፍ ነው። እሷም ቅዳሜ ለፎርማሊቲ ነው እንጂ እኛ እኮ ቆይቷል ማደል ከጀመርን ያለችው ዕጣ የወጣባቸውን ቁልፎች ነው። ክቡር ኢትዮጵያውያን፣ ተመስገንና ታከለ የገቡበት ፍጥጫ ቀጣይ እርከኑ ምን እንደሚሆን ጊዜ ጌታ እስኪያሳየን እንጠብቀዋለን። እስከዚያው ኮንቪንስም ኮንፊውዝም እያደረጉ ኖሮ የማለፍን ብልሃት ያድላችሁ እያልኩ የዛሬን በዚያ አበቃለሁ። ሐሳባችሁ ለርምት ቢረዳን፣ መውደዳችሁ ለመጠንከር ቢደግፈን፣ የልባችሁን ጻፉልን። ክፉን ከጎናችሁ ያርቀው። በሌላ እስክንገናኝ ቸሩን ተመኘው። Well,
አድማጮቻችን አሁን አንድ እንግዳ መስመራችን ላይ ያለን ይሄ እንግዳችን ወይም እቺ እንግዳችን ስለ እርዳታ ጉዳይ ኢትዮጵያ የሚያደርጉት የተወሰኑ እህቶች ኢትዮጵያኖች ኢትዮጵያ ላለ ያንድ ድርጅት የሚያደርጉትን እርዳታ በተመለከተ የምታቀርበው መልእክት አለና መልእክቷን አብረን እናዳምጠን። አስተልኝ
ተናስተልኝ ዘመናይ ባላለሁ።
ተናስተልኝ ዘመናይ መልእክት አለሽ ለአድማጮቻችን ለማሰማት የምትፈልጊው?
አው እንግዲህ እድሉ ስለተሰጠኝ በጣም ነው የምናመሰግነው። በማህበረሰቡ ስም ነው የማመሰግነው። እኛ በዚህ በስቶኮልም የምንገኝ የእናቶች ማህበር ነን። እንግዲህ ከተቋቋም ወደ 3 አመት ገደማ ይሆነናል። ወደ 9 አባላቶች ነን ያለነው። አላማው ኢትዮጵያ ውስጥ ያሉትን ችግረኞች መርዳት ነው። ያው የወራዊ መዋጮ አለንኛ እና በተጨማሪ በተለያየ መንገድ ገንዘቦችን ሰበስባለን። ከዚህ በፊት ያው አንድ ዊልቸር ገዝተን ለኢትዮጵያ ለአንድ ችግረኛ ረድተናል። ከዛ ደግሞ ጎዳና ላይ ለሚተዳደሩ ገላቸው ለሚያጥበው አስምሮም የሚባል ለሱም በገንዘብ እርዳታ አርገናል። አሁን ደግሞ ለመቅዶኒያን የልፕ ሜደል ለመርዳት በነጻ ስላገኘን በኮንቴነር ለመላክ ነው የኛ ሐሳብ እና ኮንቴነሩ በጣም ትልቅ ስለሆነ ሊሞላልን አልቻለም የምንሰበስበው ቃ እና አሁን እርዳታ ምን ጠይቀው ኢትዮጵያውያኖች ማግኘት የሚችሉ በነጻ እንግዲህ እንደ የልፕ ሜደል እንደ ሮላቶር ዊልቸር ያው ለመቅዶኒያን ሊረዱ የሚችሉ ልብሶች የሚሆኑ መጸዳጃ ሳሙና የመሳሰሉት ነገሮች ሊረዱን የሚችሉ ሰዎች ካሉ ኮንቴነሩን መሙላት እንድንችልና እንድንልክ ነው። በተጨማሪም በገንዘብ መርዳት ለሚፈልጉ ኢትዮጵያውያኖችም ለፈቃደኛ ለሆኑ እንዲረዱን በዚህ አጋጣሚ ለመጠየቅ ነው። ሌላ እንግዲህ ቴሌፎን ነምበሮች አሉ፣ ከዚህ መስጠት እንችላለን። በዛ ኮንታክት እንዲያረጉን በዚህ ሳምንት ጊዜ ውስጥ ኮንታክት እንዲያረጉንና እቃዎችን መሙላት እንድንችል ነው። ኦሬዲ የኮንቴይነር ግማሽ እንትን ከፍለናል እና የተወሰነ ጊዜ ስለሚሰጡ ፈቃደኛ የሆነ በዚህ አጋጣሚ እንዲረዱን ነው እንግዲህ ጥያቄ መናቀርበው።
ዊልቸር መጸዳጃ ሳሙና ወዘተ ወዘተ ልብስ ምናምን ጫማ የሚችሉ ካሉስ ካላቸው
እሱንም እንቀበላለን። ኮንቴይነሩ በጣም ትልቅ ስለሆነ ወደ 20 ሄት ነው እና ማንኛውም የምናገኘው ነገር መሙላት ነው የምንፈልገው እና እንቀበላለን እሱንም።
ምን ያህል ጊዜ ነው ያላችሁ?
እንግዲህ አሁን ከዚህ በኋላ ቢቻል እስከ ሳምንት ያለ ጊዜው ስንት ቢያር፣ ምክንያቱም ስቶርም ስለሌለን ቀጥታ እነሱ ጋር ይሄደን ነው እናጠራቀመው ያለ ነው። እነሱ ኮንቴይነሩስ ገና አልከተቱትም። እንግዲህ ምን ችለውን ያህል እስከምናሰባስብ ድረስ ይጠብቁናል ትንሽ ጊዜ፣ አንድ ሁለት ሳምንት ሜቢ ይጠብቁን ይችሉ ይሆናል።
እንዴት ሊያዘጋጁ ይችላሉ?
አሁን ቴሌፎን ቁጥር አለ። ቴሌፎን ቁጥር ለመስጠት ነው እንግዲህ አንድ ሶስት ሰው የአባላችን የሆኑ ቁጥሮችን ሰጣችሁና በዛ ቁጥር ኮንታክት እንዲያደርጉን ነው።
ቀጥይ የኔ እህት ቁጥሩን ተናገሪውና።
እሺ፣ አንደኛ ታጉ የቴሌፎን ቁጥሯ 0790571386 ደግሞ አለው 0790571386 ሌላ ወይዘሮ ሃና 0708922942 ደግሞ አለሁኝ 0708922942 ሶስተኛ የኔን ስም ነው እንግዲህ ዘመና ይባላለው 0704420266 44202666
እንደገና የመጨረሻውን ቁጥር 0
የመጨረሻው 070
ኦኬ
44202666
በጣም ጥሩ። ለኛም ስልኩን ስጭንና ወደ መጨረሻ ላይ ልንደግመው እንችላለን።
ጥሩ።
አሁን ስልኩን ከኛ ልጆች ጋር ታወሪያለሽ፣ ከአየር ውጪ ስልኩን ተጫጫቷለሽ፣ እነሱ ይነግሩሻል።
አሁን በደወልንልሽ ቁጥር ኤስኤምኤስ ታርክ።
አዎ፣ ኤስኤምኤስ እንደውም አሁን በደወልንልሽ ቁጥር ኤስኤምኤስ ማድረግም ትችያለሽ።
ጥሩ ጥሩ፣ አደርጋለሁ።
ኦልራይት፣ መልካም ምድል የኔ እናት።
እሺ ቴንክ ዩ እግዚአብሔር ይስጥልኝ አመሰግናለሁ እግዚአብሔር ኢትዮጵያን ይባርክልን
አሜን አሜን
አሜን ለሚያረጉልን ትብብር ሁሉ እናመሰግናለን በማህበረተኛው ስም አመሰግናለሁ
ጤና ይስጥልኝ
ጤና ይስጥልን እሺ
በረጋዳችሁ ሁሉም ቢተባበ ሰውለተ ቢፋቀ ሁሉም ቢተባበ የትደረሰበ ቢተ የትደረሰበ ሁሉም ቢተባበ ተመልካም ፈሱ ከባቱ ከኝነ የትም በደረሱ መተፋፋት ቢቀር በተንኮል በሃሜ ሁሉም ቢደጋገ እውነተኛ ስሜት ሰው በሰው ባይገባ ባያጋጨለኔ ሁሉም ቀና ቢያስ ሁሉም ቢተባበ ማን አረ ማን ይደርሰደ ነበር
አርማጮቻችን የምታዳምጡት በስቶኮልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። ከዚህ በመቀጠል ከብሩክ በረከት የተጻፈ አንድ ጽሑፍ እናሰማቸዋለን፣ ዝግጅት እናሰማቸዋለን። እስቲ
ብራትና ክቡራን አድማጮቼ እቺ የዛሬዋ ስራ በደንብ አዳምጧት፣ በእርግጠኝነት ትወዷታላችሁ። አብራችሁ እቺ ገጠመኝ በጣም ምርጥ ነች፣ በደንብ ስሟት። መልካም መዝናኛ። የህንዱ ቅመም በስቶኮልም ከተማ ካሉት የኢትዮጵያ ማህበራት ተሳትፎ ያተረፍኩት የሰብለን ንጹህ ጓደኝነት ነው። ሴቶች ከልብ ጓደኛ ካደረጉ የቤተሰብ ያህል ይቀርቡሃል፣ የእህትህን ያክል ይወዱሃል፣ የእናት ያህል ይራሩልሃል። ሴቶች ከሌላ ነገር ውጪ አንዳንዴም ከልብ በጓደኝነት ከመረጥካቸው እና ከቀረብካቸው ታተርፋለህ። ሰብለ ጨዋ ታዋቂ፣ ጨዋ በስደት ጥራ ግራ የምትኖር ጎበዝ ሴት ናት። የማልወድላት ነገር ቢኖር ከአንድ ጓደኛዋ ጋር ያላት ወዳጅነትን ብቻ ነው። የምትኖረው ስቶኮልም ፊት ያቀበሌ ለእኔ ሰፈር ቅርብ ነው። በብዛት እንገናኛለን። ወደ ታች ወደ ወንዙ ወርደን በእግር የባጤ ቆጥ እየቀባጠርን እያወራን እንጓዛለን። ብርዱ ሲጠናብን ወደ ባቡር መሳፈሪያው ድረስ ትሸኘኛለች። የኔ ሰፈር ከሷ ሰፈር የሶስት ደቂቃ የባቡር መንገድ ነው። በባቡሩ ከውሻውም ከሽማግሌውም ጋር እየተሻሻው ሰፈር የደረስኩ አልቢ በስቶኮልም ብዙ ኢትዮጵያውያንና ኤርትራውያን የሚኖሩበት አካባቢ ነው። ደረጃውን እየወጣው ሳለ ስልኬ ጮኸ። ሰብለነች። ሃሎ፣ ምን ነው አልኳት። ሳልነግርህ አመርሽ እኮ ሀገሩ ይሄዳል። ሰብረ የጠራችው ቀልቤ የማይወደውንና ሰብለን ለትዳር ቢጤ ሳይፈልጋት አይቀርም ብዬ የማስበው ህንዱን ሰውዬ ነው። ቆጣ ብዬ ለምንም ጦረንጦስ አይገባ አይባልም። ለማንኛውም ቤቱን አንዳንዴ ከጓደኞች ጋር ፕሮግራም ሲኖርሽ ተጠቀሚበት፣ በዛውም ለእኔ የሚመጣ ደብዳቤ ካለ ትከታተይልኛለሽ ብሎኛል። እሺ፣ ሰብሰብ ብለን ፏንልበታለን። ስልኩ ዘግቼ ጉዞዬንና ስለ ህንድ ማሰቤን ቀጠልኩ። ሁለታችን ህንድ በምትባል ሀገርና ህዝብ ያለን አተያይ በጣም ይለያያል። ለምሳሌ ህንድና ሰብለ፣ በሚያስገርም ሁኔታ ሰብለ የህንድ ፊልም ነፍሷ እስኪወጣ ነው የምትወደው። የህንድ ምግብም እንዲሁ። አንዳንዴ ወደ ከተማ ወርዳ ማዘር ኢንዲያ ከተባለ ምግብ ቤታቸው ከህንድና ከባንግላዴሽ ተጋፍታ ትበላለች። አንገቷን እየነቀነቀች ማውራት ሲጠራት የህንድ የሆነን ሁሉ ትወዳለች። እኔና ህንድ፣ ለእኔ ፊልም በሶስት ይከፈላል፤ ቆንጆ ፊልም፣ መጥፎ ፊልምና የህንድ ፊልም። በልጅነት ያየሁት ሁሉ ይቆጨኛል። ፍቅር ያለ ከባድ መስዋዕትነት የማይገኝ መስል ሲያለቅሱ፣ ሙሾ ሲያወርዱ መዋል እነሱን ሳስብ ያመኛል። ምግባቸው በተለይ ቅመሙ አይስማማኝም። እኔ እኮ ኢትዮጵያዊ ነኝ። የጣፋጭ ምግብ የቅመም ሀገር፣ በኮሰረትና በኮረሪማ ቅቤ የማነጥር ነጭ አዝሙድ ጥቁር አዝሙድ እያልኩ የማማረጥ ቁንዶ በርበሬ ሲሻኝ ሚጥሚጣ በአዋዜ ብትል ሰናፍጭ የልቤን የማደርስ ቅመም ከሚበዛዊ ከህንድ ምግብ ምን ስል ይገኛለሁ። ለማንኛውም አመርሽ የምትባል ሰው እንኳንም ወደ ህንድ መረሽክ። የአመርሽ ቤት የኢትዮጵያ ማህበረሰብ መዝናኛ ክበብ እስኪመስል ስድስትም አምስትም አንዳንዴ አራት አልፎ አልፎ እኔና ሰብለ ብቻችንን እየተገናኘን የምንበላ የምንጠጣበት የምንጨዋወትበት በጋራ የምንዝናናበት ሆነ። እኔም በጊዜ ሂደት የህንድ ቅመም እየለመድኩ መጣሁ። አመርሽ ቤቱ ውብ ነው። ሳሎኑና ማብሰያው በአንድ ላይ የተሰራ ልቅም ያለ ሳሎን፣ አንድ ምቹ ረጅም ሶፋ፣ ግዙፍ ቴሌቪዥን፣ ግራና ቀኝ ያጀቡት የሐረግና የዘንባባ ዛፎች ሳሎኑን አረንጓዴ መዝናኛ ስፍራ አስመስለውታል። የምግብ ማብሰያው በቅመም የተሞላ ነው። እኛም የበሬ የበግና የዶሮ ጥብስ ስንጠብስ በህንዱ ሰው አመርሽ ቅመም መከሸን የዘውትር ተግባራችን ሆነ። በተለይ ኳስ በሚመስለው መስታወት የተቀመጠው ጥቁሩ ቁመምን አብዝተን እንጠቀመዋለን። የመጀመሪያ ቀን ደረቅ ብሎ ከተቀመጠበት ሳወጣው ሰብለ የኛው አሪፍ ቀመን ሳይሆን አይቀርም እስቲ ተጠቀመው አለችኝ። ብዙ ቀመን እንጠቀማለን። የእያንዳንዳቸውን ጣዕም ባናውቅም በጋራ ያላቸው ጣዕም ግን ግሩም ነው። ሰብለ የህንድ ቀመን የሀገሬን ቀመን ሊያፈረሳኝ እኮ ነው አልኳት ተሳሳቅ። እኔ ብቻ ሳልሆን አብረኝ የሚዝናኑ ጓደኞቻችን በተለይ ኳስ ከሚመስለው መስታወት ያለውን ጥቁሩን ቀመን በጣም ይወዱታል። እነ ሰሌ፣ እነ ሰሜ፣ እነ ማህሌት፣ እነ ከበደ፣ እነ ዜድ፣ እነ ደሬ፣ እነ ነብዩ አረስንቱ ለቤታቸው ቀን ሰው ወስደዋ በየቤታቸው ምግባቸውን አጣፍተውበታል ተመስግነውበታል። በተለይ ለዶሮ ጥፍ በሱ ታሽቶ ሌሎቹ ቀመሞች ተነስነሳው ሲጠበስ ጣዕሙ ለጉድ ነው። ያመርሽ ቤት በላንበት ጠጣንበት ጨፈርንበት ተጫዋወትንበት ከፖለቲካ እስከ ሃይማኖት ከሀገር እስከ ስደት ተወራ ተወራ ደስ የሚል ጊዜ አለፈ። ሰብለ ደውላ አውቀሃል አይደል? ምንም የማውቀው አልኳት። አመርሽ ነገ እንደሚመጣ ነው። ጊዜው እንዴት ይወጣል አላወቅኩም። ግን እኮ ምግቡን ቀመሙን አንዳንድ ቀዎቹን ተጠቅመናል። ጥያቄ አቀረብኩ። ሰብለ ሁሌ መፍትሄ አፍላቂ ነች። ችግር የለም ነገ አንዳንድ ነገሮች ገዝተን ዌልካም እንለዋለን። ጥሩ ሀሳብ፣ አሁን ስራ ላይ ነኝ ቻው ብዬ አናጠብኳት። አመርሽ ቤት በንጋታው ስደርስ ቤቱ በህንድ ሙዚቃ ጠረጴዛው በመጠጥ የምግብ ማፍሰያው በምግብ ተሞልቷል። ምንም እንኳን እቃዎቹን አብረን የገዛን ቢሆንም ሰብለ ልኬ እኔ ቆይቼን የመጣሁት። ሰብለ ሩዝ በአንድ ጎን ስጋ ጥብስ በሌላ ጎን እያበሰለች ሳያት ሁሉንም ሰላም ብዬ ላግዛት ተጠጋሁ። አንቺ አጫውሽ እኔ እሰራዋለሁ አልኳት። ሰብለ ፈገግ ብላ ተመለከተች። ዛሬ በጣም አምሮባት አመርሽው ፊቱ ያብለጨልጫል። እውነትም እረፍት ላይ ነበር። ምግቡ ስለበሰለ ጥብሱ ላይ እንደ ልማዴ ቅመም ነስነስ አደረግኩበት። ኳስ ከሚመስለው መስታወት ዕቃ ያለው ጥቁር ቅመም ሳየው አልቆታል። ዕቃውን ይዤ ጥብሱ ላይ አራገፍኩት። በዚህ ሰዓት ከኋላ ወፍራም የሰቆቃ ድምፅ ላይ ላይ ሲራገፍ ተሰማኝ። ሳልዞር ገና የአመርሽ ድምፅ ለመሆኑ አልተጠራጠርኩም ነበር። ባባ 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 ባባ! እንባዎቹ የወዛ ፊቱን እያረጠቡ ወረዱ። የመስታወት ኳስ የመሰለውን ዕቃ ነጥቆኝ በጉያው አቅፎ አለቀሰ። ስቅስቅ ብሎ አለቀሰ። ባባ ባባ ባባ! የሰቆቃ ድምፅ ለቅሶ። ሁላችን ተደናገጥን። እንዳፈጠጥን የሚሆነው ማየት ጀመረ። እሱ ተረጋግቶ የነገረንን ነገር ግን እኛን እስከ ዛሬ ሐዘን ላይ ጥሎናል። የመስታወት ኳስ በመሰለው ዕቃ ያለው ጥቁር ቅመም ሳይሆን ከተቃጠለ የአባቱ አስክሬን የሰበሰበው አመድ ነበር። ከዛ ጊዜ ጀምሮ ሰብለን አግኝቻት አላውቅም። ነገሩ ከአይምሬ መውጣት ስላልቻለ በሆድ ህመም እሰቃያለሁ። ጃንዋሪ 2020
ጋቸው አድማጮች ከረፋዱ 11 ሰዓት ነው። ከኢትዮጵያ ድምጽ ሬዲዮ ሳምንቱ አባይ ዜናዎች ቀጥለው ይሰማሉ። በቤኒሻንጉል ክልል በመተከም ዞን ስር ባሉት ጉባ ዲቫቡ ቡለንና ወንበር በተባሉ ወረዳዎች ከጳጉሜ 1 ጀምሮ እስከ ኢትዮጵያ አዲስ አበባ ድረስ በተካሄደ ተከታታይ ጥቃት ከ120 በላይ አማራ ተወላጆች ባሳቃቂ ሁኔታ መገደላቸውን የሀገር ውስጥና የውጭ ሀገር መገናኛ ብዙሃን ዘግበዋል። እንደ ዘገባዎቹ ገለጻ ከሆነ በመጀመሪያ ዙር ጥቃት በርካታ እናቶችና ህጻናት በቀስትና በጥይት ተፈጅተዋል። በሁለተኛ ዙር ጭፍጨፋ ሰብስበው ወደ አንድ ትምህርት ቤት በመውሰድ እንደጨፈጨፏቸውም ተዘግቧል። ጥቃቱ ለአንድ ሳምንት የቆየ ነበር ቢሆንም በሰዓቱና በጊዜው ማንም ሊደርስላቸው እንዳልቻለ የተጎጂ ቤተሰቦች ተናግረዋል። የአካባቢው ነዋሪዎች ጭፍጨፋው እንደሚኖር ጥበቃ እንዲደረግላቸው ለክልሉ መንግስት ቀድሞ ቢያሳውቁም የደረሰላቸው እንዳልነበር ተናግረዋል። ከጥቃቱ ሳምንት በኋላ መግለጫ የሰጡት የቤንሻንጉል ክልል ፕሬዝዳንት አቶ አሻድሌ መረጃው ቀድሞ እንደደረሳቸውና ጥቂት ፖሊሶች ልከው የነበረ ቢሆንም ታጣቂዎቹ ሲመጡ ፖሊሶቹ አካባቢውን ለቀው ወጥተዋል፣ በዚህም ማዝናለው በማለት ብቻ መልሰዋል። በጥቃቱ የተገደሉት ቤተሰቦቻቸው አስክሬን ማግኘት እንዳልቻሉ ተናገሩት። ቤተሰቦች አብዛኞቹ ከሳምንት በኋላ አስከሬናቸው በጅምላ ተቀብሯል መባላቸውን ተናግረዋል። ይህን ጭፍጨፋም ተከትሎ ከፍተኛ ተቃውሞ በፌዴራል መንግስቱና በአማራ ክልል አመራሮች ላይ ሲሰነዘር ሰንብቷል። በቅርቡ የአማራ ክልላዊ መንግስት የሰላም ኮንፈረንስ በማለት ለቤኒሻንጉል አቻዎቻቸው ካባ መሸለማቸውም ተዘግቧል። ሀገራዊ ምርጫው በዚህ አመት መካሄድ እንደሚችል መገለጹ ተዘግቧል። የህዝብ ተወካዮች ምክር ቤት ሰሞኑን በጠራው አስቸኳይ ስብሰባ ላይ ስድስተኛው ዙር ሀገራዊ ምርጫ ሊካሄድ እንደሚችል የጤና ጥበቃ ሚኒስትሯ ባቀረቡት ሪፖርት ላይ አስታውቀዋል። በኮሮና ስጋት ምክንያት እስከ አንድ አመት ድረስ ለሚደርስ ጊዜ እንዲሸጋገር የተወሰነው ምርጫ እንዲካሄድ የወረርሽኝ ሁኔታን በተመለከተ ከጤና ባለስልጣናት የሚሰጡ ምክሮችን መሰረት እንደሚያደርግ ተገልጾ ነበር። በዚህም መሰረት የጤና ሚኒስትሯ ዶክተር ሊያ ታደሰ በሀገሪቱ ያለውን የኮሮና ቫይረስ ወረርሽኝ ሁኔታ በተመለከተ መስሪያ ቤታቸውን ግምገማ ለህዝብ ተወካዮች ምክር ቤት በቀረቡበት ጊዜ ነው ሀገራዊ ምርጫ ለማካሄድ እንደሚቻል አመልክተዋል። ካለው የወረርሽኝ ስጋት አንጻር የኮሮና ቫይረስ መስፋፋትን ለመከላከል የሚያስችሉ እርምጃዎችን ከግምት ውስጥ የሚያስገባ የምርጫ ስነ ምግባር ደንብና ማስፈጸሚያ መመሪያዎችን በማዘጋጀት ስድስተኛውን አጠቃላይ ምርጫ ማካሄድ እንደሚቻል ሚኒስትሯ ገልጸዋል። ባለፈው ሳምንት የሽብርተኝነት ክስ የተመሰረተባቸው እነ እስክንድር ነጋ ባለፈው ሐሙስ መስከረም 7/2013 ፍርድ ቤት ቀርበዋል። የባልደራስ ለሁለተኛ ዲሞክራሲ ሊቀመንበር በሆኑት አቶ እስክንድርና ሌሎች ስድስት ተከሳሾች ላይ የፌዴራል ጠቅላይ አቃቤ ሕግ ያቀረበው ክስ ባለፈው ሳምንት ሐሙስ ለተጠርጣሪዎቹ እንዲደርስ ቢደረግም በችሎት በንባብ አልቀረበም። የተከሳሾቹ ጉዳይ የሚመለከተው ፌዴራል ከፍተኛ ፍርድ ቤት የጸረ ሽብርና ህገ መንግስት ጉዳዮች አንደኛው ችሎት በሰሞኑ ውሎ ክሱን በንባብ አሰምቷል። ከዚህ በተጨማሪም አቃቤ ህግና የተከሳሽ ጠበቆች የዋስትና መብት ሊፈቀድላቸው ይገባል አይገባም በሚል ያደረጉትን ክርክር አድምጠዋል። ችሎቱ በተከሳሾች የዋስትና መብት ላይ ብይን ለመስጠት ለመጪው ማክሰኞ መስከረም 12/2013 ቀጠሮ ሰጥቷል። ጠቅላይ አቃቤ ህግ በእነ ጀዋር መሐመድ ላይ ክስ መመስረቱን አስታውቋል። ጠቅላይ አቃቤ ህግ እንዳስታወቀው በጀዋር መሐመድ፣ በቀለ ገርባ፣ ሐምዛ አዳነ ላይ በይፋ ክስ መዝገብ መክፈቱን ነው ሰሞኑን ያስታወቀው። በተጨማሪም በሌሉበት የተከሰሱትን የኦሮሚያ ሚዲያ ኔትወርክ ኦኤምኤን፣ ደጀኔ ኩተማ፣ ብርሃነ መስቀል፣ ዶክተር ጸጋይ ረጋሳን ጨምሮ በአጠቃላይ በ24 ሰዎች ላይ እንደየተሳትፏቸው ከክስ መዝገቡ ስር ተካተዋል። በመሆኑም ተከሳሾች እንደየተሳትፏቸው በ1996 የወጣውን የወንጀል ህግ አንቀጽ 240 በመተላለፍ ብሔርና ሃይማኖትን መሰረት ያደረገ የእርስ በርስ ግጭት በመቀስቀስ አንዱን ወገን በሌላ ወገን ላይ እንዲነሳ በማድረግ የሽብር ወንጀልን ለመከላከልና ለመቆጣጠር የወጣውን አዋጅ ቁጥር 1176/2012 የቴሌኮም ማጭበርበር ወንጀል አዋጅ ቁጥር 761/2004 እና የጦር መሳሪያ አስተዳደርና ቁጥጥር አዋጅን ቁጥር 1177/2012 በመተላለፍ የፈጸሙትን ወንጀል በመጥቀስ የፌዴራል ጠቅላይ አቃቤ ህግ የክስ መዝገብ መክፈቱን አስታውቋል። በመጨረሻም ዓለም አቀፉ የስደተኞች ድርጅት ሰሞኑን ይፋ ባደረገው ዘገባ በኢትዮጵያ 1.8 ሚሊዮን የሚሆኑ ሰዎች በሀገር ውስጥ ተፈናቃይ መሆናቸውን አመልክቷል። ድርጅቱ መረጃውን ለማሰባሰብ ከ1200 በላይ ተፈናቃዮች በሚገኙባቸው ጊዜያዊ ጣቢያዎች በ1200 መንደሮች ላይ የመስክ ዳሰሳ ማድረጉን አመልክቷል። ዘገባው ከሰኔ እስከ ሐምሌ ወር ያለውን ጊዜ የሚያሳይ ሲሆን ተጠናቆ ይፋ የሚሆነው ግን በተያዘው የመስከረም ወር ነው ተብሏል። መረጃው በመንግስት ባለስልጣናት ዘንድ ተቀባይነት ያለው መሆኑንም ድርጅቱ አስታውቋል። በመንገድ ተደራሽነትና ከአየር ንብረት ጋር የተያዙ ጉዳዮች የተነሳ የክልሎች ምዘና ሊለያይ ቢችልም አፋርን፣ አማራን፣ ትግራይን፣ ቤኒሻንጉል ጉሙዝን፣ ድሬዳዋን፣ ጋምቤላን፣ ሀረሪን፣ ኦሮሚያን፣ ሲዳማን፣ ደቡብና ሶማሌ ክልሎቹን ጥናቱ ለመዳሰስ መሞከር ታውቋል። በጥናቱ መሰረትም ከተገለለው 1.8 ሚሊዮን ውስጥ በደቡብና በአዲሱ ሲዳማ ክልል በደምሩ 93822 ሰዎች ሲፈናቀሉ ከነዚህም ውስጥ 66994 ተፈናቃዮች 71 ከመቶ በግጭቶች የተፈናቀሉ ሲሆን 26988 ተፈናቃዮች 29 ከመቶ በደረሰ ጎርፍ አደጋ ተፈናቅለዋል ሲል ድርጅቱ አመልክቷል። የሳምንቱ አበዜናዎች እነዚህ ነበሩ። ከቀሪ ፕሮግራሞች ጋር መልካም ቆይታ።
ዘመን አሸጋግራችሁ ትንሽ ቆይት ብለን ደሞ እንገናኛለን።
አመድ እንትን የሬዲዮንን ፖስት ጊሮና ስዊሽን
እንደተለመደው እጅጃላችሁ እንዳይሉን ወደን አይደለም ይሄ ለግልም ጥቅም አይደለም ሬዲዮኑን 26 አመት 27 አመትን ማሁን ጊዜውም ጠፍቶኛል የተላለፈበትን እንዳይቋረጥ ለማድረግ አንዳንድ አድማጮች ከልብ እንደሚፈልጉት ሁሉ አብዛኛውም ይፈልጋል ብለን ስለምናስብ በድጋሚ ፕሉስ ሮን እንነግራቸዋለን 9251848438 ሲሆን ስዊስ ቁጥራችን 123087381 ደግመዋለሁ 123087381 123087381 እንግዲህ ብዙ አድማጮቻችን ይሄንን ሬዲዮ መከታተል የምትፈልጉ እንዳላችሁ እናውቃለን ይሄንን ማድረግ የምንችለው ይሄን ሬዲዮ እንዲከተል ማድረግ የምንችለው የኢኮኖሚ አቅማችን ሲኖር ነው ያ ደግሞ ያለናንተ እርዳታ ሊሳካ አይችልም በተለይ በዚህ አመት ዝግጅት ማድረግ ስላልቻልን በየአመቱ ልናገባው የነበረው 50 60 70 ሺህ ክራውን ዛሬ የለም 14900 ነው እስካሁን የገባልን ብዙ አድማጮች እንዳላችሁ እናውቃለን እንግዲህ እጃችሁን ዘርጉ እስክንድር ማርሶ ኢትዮጵያ ውስጥ አዳዲስ ነገሮች አሉ ብር ተለውጧል
አዲስ ነገር አሁን እንግዲህ በጣም ብር ነው
አለኛ
ተቀይሯል
በአዲስ አመት ያው አዲስ ገንዘብ ያልታሰበ እንትና ብዙ ህገወጥ በቢሊየን የሚቆጠሩ ገንዘቦች ዝውውር ነበር መንግስት ቀድሞም አንዳንድ መረጃዎች ተናግሯል ለምሳሌ ከ1.5 ሚሊዮን ብር በላይ በቤታቸው እንዳስቀምጡና ሁሉም ወደ ባንክ አስቀድሞ ነው ይሄን የተነገረው መንግስት ጥረት ስላለበት የምንዛሪም የኢትዮጵያም ገንዘብ ጥረት ስላለበትና ከፍተኛ ህገወጥ ምንዛሪ ስላለ እነዛን ለመቆጣጠር አስተዋቆ ነበር ግን ባልታሰበ ጊዜ አዲስ አመት ላይ አዲስ ኢትዮጵያ ገንዘቧን አጥማለች
መርሶ ምን ትላለህ?
ያው ከዚህ በፊት ሲዘረፍ የነበሩ ንብረቶች እንትን የገንዘብ እንትን ብዙ ከሀገር ከድንበር ውጪ እንትን ያሉ ብሮች ነበሩ በተለይ በወያኔ ባለ ሀብቶችና እነኚህ በከፍተኛ
ባለስልጣኖች
ምን አይነት ዘረፈና ያው በሐዋላ በመናም ብዙ እንትን የሚሰሩ ነበር እና እነኛ የህግ ወጥ የሆኑ ጥቁር ብሮች ነበር በዛ ላይ ፎርጂድ ወያኔ ብዙ የሚያትመው ፎርጂድ ብር ነበርና ያንም እንግዲህ ድባቃቸውን እየመታቸው ነው ያለው
አይ ቲንክ የኔም እምነት ገንዘቡን መቀየር በተመለከተ በጣም አስፈላጊ ነበር ኢትዮጵያ ውስጥ ሰላም ለማስፈን ብዙ ጉዳዮች መፈጸም አለባቸው ከነዚህ አንዱ ሰላሙን ከሚያበላሹት አንዱ ኢትዮጵያ ሰላሙን ከሚያበላሹት አንዱ በወያኔ ጊዜ የተዘረፈው ገንዘብ አሁንም ስልጣን ላይ ያሉ ለቦች የዘረፉት ገንዘብ አሁንም አለ
ስቲል
አብዛኛው እነሱ ናቸው የዘረፉት ገንዘብ ይተከሙበት ነበር ህዝብ ለህዝብ ለማጋደያ ለማረብሻ ለማፍጠሪያ
ያ ዶክተር አብይም እኮ ተናግሯል ስለአሁን በአሁን የብር መለወጥ እንት ላይ አሁን አዲስ አበባ ውስጥ የእንቅልፍ ኪኒን ጨምሯል በብዛት አልጥንተና ያሉት ደግሞ ከኛ ወገን ያሉት ባለስልጣኖች ናቸው ብሏል
አይ እንደዛም ቢሆን አሁንም ከፍተኛ ህገወጥ ምንዛሪ እንደገና በይበልጥ በጎረቤት ሀገሮች በተለየ ጥርጥር የለው አሁንም ያሉት እየሰሩ ነው አሁንም ስልጣን ላይ ያሉ ገንዘቡን ከባንክ ጋር በመመሳጠር በጃቹ አለ አሁን አችግሩ እንደነው ሪፎርሜሽን ስለሆነ ዛው ውስጥ ያሉት አሁንም ገንዘቡን የሚጠቀሙበት ዘዴ ዛው እየሰሩ ነው
ችግሩ በቀላሉ የሚቀረፍ አይደለም ይሄን አንደርስታንድ አረጋለሁ እኔም ግን ራሱ እርምጃውን መውሰዱ ተገቢ ነው እንደውም ዘገየ ባይነኝ ነው በሌላ በኩል ግን አንድ ሌላ ማየው ደግሞ አደጋ አለ ዶክተር አብይ ለወታደሩ ለድንበር ለሚጠብቁ
ካገኙ እንዲወስዱ
ከ1.5 ሚሊዮን ብር ያገኘ ገንዘብ ካገኛችሁ ውሰዱ ማለት ትክክል አይደለም ያ ኦሬዲ ችግር ፈጥሯል አንደኛ
ሚስ አንደርስታንዲንግ ነው ሱና አስተቀንተን አሉት
ያንን ክሊር ማረግ አለባቸው እንደዚህ አይነት ክሊር ማረግ አለባቸው ለማለት ያህል ነው እንደዚህ አይነት እንኳን እንዲህ ግራም ያጋባ ውሳን መግለጫና መመሪያና በትክክል የተሰጠ መመሪያንም እንኳን ሰዎች በአላግባብ ይጠቀሙበታል
ከጥቅማቸው አንፃርም ይተረጉሙታል
አሁን እንደምንሰማው ትንሽ ገንዘብም የሚያገኙትን ይያስቆሙ ያላግባብ ነው የዘረፍከው ይያሉ
በሶማሌ ክልል ላይ ግመል ሸጠው የመጡ ሰዎች ተነጥቀዋል አስነ የተመለሰላቸው ያለበት ሁኔታ አለ ይሄ ለህገወጥም ዘረፋ አባት ነው
እንደዚህ አይነት ነገሮችን ሲሉ በህግ መደረግ መኖር እንዳለበት መሪዎቻችን ማወቅ አለባቸው ይሄ መሆን አለበት
በተጫ በዚህ ሳምንት ውስጥ አሁን ብዙ በ አኮንቴነር በብዙ ትበስ ጆንያ በመናም ማት በየድንበሩ
እንደውም ማሳያ ነው ምን ያህል እንደተዘረፈ ማሳያ ባጭር ጊዜ ውስጥ ነው ያለ ታይ ወደ 4 ኪሎ ወደ ቃል በአዲስ አበባ ከተማ ከፍተኛ ተዘፋለች አሁንም በኮንቴነርና በጆንያ ነው የሚገኝ ብዙ ወጭብር
ችግሩ ግን እኔ ምንድነው የሚያሳስበኝ ሁልጊዜ በካርቦን ኮፒ ያረግን ጥፋትን እንደገና ደግመን እንሰራለን አሁን የዚህ 22 ቢሊዮን ብር የልማት ባንኩ ፕሬዝዳንት መባረራቸው በዙ ምክንያት ምንድነው ገንዘብ አልተመለሰም አሉ ገንዘብ ተሰረዘ አሉ
ኮላተራል ተያዙ በሮች
መንግስት ያበደረው ገንዘብ እንቢተኞች ስለበዙ የኦሮሚያ መንግስት ውስጥ ያሉ እንቢተኞች ስለበዙ ሀብት መሰብሰብ ስላልቻልን ብዙ ተሰረዘ አሉ ብዙ ሚሊዮን ብር ተሰረዘ አሁን ተገናኝተን እንወያይ ብለው ሲሉ ከስልጣን አባረራቸው አቶ ሽመልስ በየመንግስቱን የፌደራሉን ባለ ስልጣን እንግዲህ ጠቅላይ ሚኒስትሩ ይህን ማወቅ አለባቸው እንዲህ ከተደረገ ተመልሰን የዛው ነው ታጥቦ ጭቃ ነው ምን ሆነው ምንድነው ትግላችን የኢትዮጵያ ህዝብ ትግሉ ምንድነው ይሄንን በግልጽ መወያየት መቻል አለብን መንግስትም ይሄ ነገር ሊቀጥል እንደማይችል ማወቅ መቻል አለበት ብሎ
የነሳው በኋላ አሁንም መልሶ ነው እኮ እንደዛ እንትን የሚሆነው ዝም ብሎ በብር አሁን ግን ነገሩን ዘመናዊ ተደረገ ልክ አሁን በሰለጠኑ ሀገሮች እንደሚኑ ነገሩ ዲጂታላይዝ እንዲሆን ነው ከተወሰነ ብር በላይ በማንቀሳቀሳችንም
እሱ የትራንዛክሽን ጥያቄ ነው አሁን እኔ አነሳሁት ገንዘብ የመንግስት የህዝብ የቀረጥ ገንዘብ እንዴት በባለስልጣኖች በመንግስት ራሱ እንደሚዘረፍ ነው 22 ቢሊዮን ብር የመንግስት የልማት ባንክ ያወጣው ገንዘብ እየባከነ ነው ገንዘቡን እንነጋገርና እንዴት እናስገባው ብለው ሲሉ ባለስልጣኑ በመንግስት የተሸሙት በጠቅላይ ሚኒስትሩ የተሸሙት የልማት ባንክ ኃላፊ አቶ ኃይለ ኢየሱስ በደብዳቤ ተባረሩ ለምን ይሄን አነሳ ነው ሌላ ምንም ምክንያት የለም ይሄ የሚያሳየው ምንድነው አርፈ ቁጭ በል ነው ስለዚህ ተመልሰን ያንኑ በሽታ ነው
አሁን ይሄ ራሱ ይሄ ያሳስባል ከዛም
በነገሮችን በሂደት እናያቸዋለን አሁን ሰዓት ለምሳሌ ኢንተርቪው ሰዓት
ወደ አድማጫችን ወደ ውይይታችን እንገባለን በኢትዮጵያ የፖለቲካና የሶሻል ህይወት ላይ ለህዝብና ለፖለቲካ ድርጅቶች ይጠቅማሉ በተለይም ኢትዮጵያ እንደ ሀገር እንድትኖርና ህዝብም በእኩልነትና በአንድነት በሰላም እንዲኖር ይጠቅማሉ ምትላቸውን አስተያየቶቿን ምንንም ማንንም ሳትፈራና ሳትሸማቀቅ አድርባይ ሳትሆን የምትጽፍና የምትናገር በመሆኗ በሶሻል ሚዲያዎች ላይ በብዙ ሺህ የሚቆጠሩ ተከታዮችንና አድናቂዎችን አትርፋለች ይህቺ መንፈሰ ጽኑ መምህርትና ጦማሪት መስከረም አበራ ትባላለች ከመስከረም አበራ ጋር የምናደርገውን ውይይት እንድትከታተሉ ባክብሮት እንጋብዛችኋለን
ሰናት ሰላም ጠና ይስጥልኝ መስከረም
ሰላም እንዴት ናችሁ
በቅድሚያ በስዊድን ከሚገኘው የኢትዮጵያ ድምጽ ሬዲዮ ጋር ውይይት ለማድረግ መልካም ፈቃድሽ በመሆኑ በሬዲዮኑ ሰራተኞችና ባድማጮቹ ስም ከፍ ያለ ምስጋናን እያቀረብኩልሽ በቀጥታ ወደ ጥያቄ ልግባና አዲስ አመት እንዴት ነበር እንዴት ነበር ድባቡ ነው የሚባለው እንዴት ነበር አዲስ አበባ ውስጥ በተካላል በኢትዮጵያ ውስጥ እንዴት ነው የተከበረው እንዴት አሳለፋችሁ
ያው አዲስ አመት ጥሩ ነው እንደ በዓል እንደማንኛውም ጊዜ በዓል እንግዲህ ሰው ያችን ቀን በደንብ ማክበር ስለሚፈልግ ያው ብዙ ጥያቄዎች ቢኖሩ በርካታ ደስ የማይሉ ነገሮች ቢኖሩም ፍራስትሬሽኑ በጣም ቢኖርም ግን በዛ ቀን የተለየ ነገር በሌለው ያከብሩ ነው የዋለው። ሰው ደስተኛ ነበር ሲያከብር ምናምን ነው እንግዲህ በእኔ አካባቢ ያየሁትና ግን ያ የዛ ቀን ጉዳይ እንግዲህ ውስጥ ምንም ነገር የለም እንደ በዓሉ ደስ እንዳለው ነው የሚለውን ትንሽ አጠያቂ ቢሆንም ግን ለቀኑ ያው ቀኑን አክብሩ ነው የዋለው ህዝቡ።
የኑሮ ውድነት እንዴት ነው? አንዳንድ ሰዎች ትንሽ ተወዷል ኑሮ የሚሉ አሉ እና እንዴት ነበር
ባድ
በበዓሉ ላይ የኑሮ ውድነት እንዴት
አው አው ኑሮ ውድ ነው ያው በጣም በሚጨምር ውድነት ውስጥ ነው ያለው። እንኳን አይደለም ዝቅተኛው ኗሪ እንደው ደና ኗሪ ነኝ የሚለውንም በጣም የሚያንገዳግድ ኑሮ ውድነት ነው ያለው። ሁሉ ነገር በጣም ከትንሹ ነገር ጀምሮ ደሃ መኖር የማይችልበት ሁኔታ ውስጥ ነው ያለ ነው እና ኑሮ በጣም ውድ ነው ውድ ነበር በጣም አሁንም ያው ነው በጣም በምንጩ በማይገባኝ ሁኔታ በጣም ኑሮ ተወዷል። መንግስት የሚለው ያው እንግዲህ የከረንሲ ጉዳይ ነው ገንዘብ ቤት ውስጥ ለተቀመጠ ነው እንደገና ጠቅላይ ሚኒስትሩ እንደውም በሚገርም ሁኔታ ቲፕ ስለሚሰጡ ነው 10 ብር ምናምን የሚል ብቻ አምጥተዋል። በአጠቃላይ እነሱ ሊያገናኙ የሚፈልጉት ከገንዘብ ከባንክ ውጭ በመዘዋወሩ ምናምን ጋር አይነት ነገሮች ላይ ነው። ግን እኔ የሚመስለኝ የፕሮዳክቲቪቲ ችግር ነው ኢትዮጵያ ውስጥ ያለውን የኑሮ ውድነት ያመጣው የምርታማነት ችግር ነው እኔ የሚመስለኝ ሴንስ ማድረገው የኢኮኖሚ ባለሙያ ባልሆንም ግን እንዶ ሙያ የማያስፈልገው ትዝብቴ ምንድን ነው? ምርት የለም ምርታማነትና ምርት የለም። ለምን ፖለቲካው እንዳለ ዘውጎ ነው ሁሉም ማረስም ምንም ማለት የሚገባው ሁሉ እዛ ውስጥ ስላለ የዘር ግጭቱ ምኑ ምርታማነትን በጣም ይቀንስ ይመስለኛል። እና በዛ ምክንያት ብቻ በአጠቃላይ በጣም ውድ ነው ውድነት አለ ኑሮ በጣም በከባድ ሁኔታ ማለት ነው።
የብር መቀየሩ ለውጥ ያመጣል ብለሽ ትገምቻለሽ? አንዳንድ ሰዎች የተከማቸውን የአጭበርባሪዎች ብር ጉድ ያደርጋቸዋል በዛውም ጥሩ ሁኔታ ይፈጠራል የሚሉ አሉ። ባጭሩ ምን ይመስልሻል አንቺ?
እኔ ሽኛው ነገር ላይ ብዙ ሆፕፉል አይደለሁም ማለት ለማለት ነው። አሁን እንደሚባለው አጭበርባሪዎች የያዙ ይሄን ያህል ገንዘብ መያዝ የቻሉ አጭበርባሪዎች አሁንም መንግስት ያመጣው መሰናክል ማለፍ የሚችሉበትን መንገድ ማውጣት ያቅታቸዋል ብዬ አላስብም። አንደኛ የገንዘብ ቅያሬ እንደሚኖር ቀደም ብሎ ተወርቷል እና እሱን ተዘጋጅተውበት ያለ ነው ይመስለኝ። እና ይህን ያህል ለውጥ ይኖረዋል ማንኛውም ነገር በችስ ምንም ለውጥ የለውም ማለት አይቻልም። ግን የተወራውን ያህል የኑሮ ውድነቱን የሚያስተካክል ምናምን አይመስለኝም እንደዛ ብዬ አላስብም።
ለማንኛውም ተስፋ እናደርጋለን ለህዝቡ ሲል ችግሩ ይቀንሳል ብለን በዚህ በብሩ ለውጥ ምክንያት። መስከረም ወደ አሳዛኙና ማለቂያ ያለው ወደማይመስለው የዘር ላይ ያተኮረ ጭፍጨፋ ሁኔታ ልውሰድሽና ስለ መተከልና በአጠቃላይ በቤኒሻንጉል ሰሞኑን ስለተፈጨፈጨፉት ወገኖቻችን የምታውቂው ነገር ካለ ብታካፍይ።
በእርግጥ ያው እንግዲህ የሚሰማው ማውቀው ነገር በሚዲያ የተዘገበውን ነው ሁላችንም እንደሰማ ነው። ግን የሚሰጠው ትርጉም ያው እንግዲህ የራሴ የተለየ ትርጉም ልሰጠው እችላለሁ ስለሱ ባወራ ነው የሚሻለው። ግን የተሰማው ነገር ያው አባይ ሚዲያ ነው የዘገበው በጣም የዘገበው አባይ ሚዲያ ነው። ምስጋና ይድረሰው በዚህ አጋጣሚ አባይ ሚዲያና ዶች ቬሌ ናቸው የሚሰማውት ቪኦኤ ከስቲስ አልከፈትኩም በዛ ነው በዘግቦ ሊሆን ይችላል። ግን እነዚህ አባይ ሚዲያ በተለይ በደንብ ከቦታው እየደወለ እና ዶቾ ይኔ በጣም ዘግቦታል ጀርመን ድምጽ እና ነገሩ በጣም አሳዛኝ ነው እና በጣም የሚሰቀጥጡ ማለት ይሄ በሰቀጥ ወሬዎች መቼም የታጀበ ኑሮ ነው የምንኖረው እና በጣም ተቀጣጭ ነገር ነው። እኔ በበኩሌ በጣም ነው ደብሮ የሚሰነበትኩት አሁንም አለቀቀኝም ስሜቱ በጣም ነው። እኔ ደግሞ ቀረብ ነኝ ለዚህ ነገር ስስ ነኝ እና የሰው ልጅ እንደዚህ ተደርጎ ማንነቱ ተለይቶ ምናምን ሲሆን እኔ በአጠቃላይ እንዳጠቃላይ በአማራ ሕዝብ ላይ የሚደርሰው ማለት ሁል ጊዜ ውሃ ጎርፍ ሊኖር ይችላል አፋር የሆነ ነገር አንድ ቦታ የሆነ ነገር አንድ ቦታ ይኖራል እና አሳዛኝ ነገሮች እንሰማለን። ግን የማይቀየረው ዜማ የአማራ መሞት ነው። ምንም አይነት ሀፕን እዚህ ሀገር ቢያደርግ ፖለቲካዊ ነገር አማራ ከክልል ውጭ ያለ አማራ መሞቱ አይቀርም። በቃ በጣም የምንሰማው ብትል ሪከር የሚያደርግ ፕሮብለም ነው እና በጣም ነው ማዝነው በሱ ነገር። አሁን ያው የነሱ መከራ ነው ይሄ ነገር እና ሞቱ በቃ በጣም ነው የሚያሳዝነው የሚያስጨንቀው ግን እኔ አሁን ምንድነው ምለው አንድ ነገር አንዴ ይሆናል መንግስቱም ሰው ስለሆነ አንዴ ሁለቴ ሶስቴ መንግስት ገና አዲስ መንግስትም ስለሆነ እስኪረጋጋ ድረስ እግዚአብሔር ስላልሆነ እናም ብዬ ነው ይቅርታ ነበረኝ ከዚህ በፊት ባሉት ማለት ነው ግን በጣም ሲደጋገም እኔ በጣም የምሰጠው የተለየ ትርጉም አለኝ ትርጉሙ ምንድነው አንደኛ መንግስት ራሱ እዛ ቤንሻንጉል ላይ ካለው የኦሮሞ መራሽ ሆኖ መንግስት እዛ ቤንሻንጉል ላይ ኢንትረስት እንዳለው ያው ተናግረዋል በውስጥ የወጣ እንትንና በትክክል እንደዚ አይነት ነገር የሚጠራጠር ነበረ በኦነግ ስም የኦነግ ባንዲራ የያዙ ናቸው የሚገሉት ምናምን የሚል ነገር ያው ይዘገባል እና የኦነግና የኦሮሞ ብሔርተኝነት ኢንትረስት እዛ እንዳለ ይገባኛል እና ይሄ ነገር እንዲህ አላቆም ያለውም በመንግስታዊ ስልጣን የታጀበ የሆነ ነገር ይኖረዋል ብዬ ነው የሚጠራጠረው እና አሳዛኝ ነገር ደግሞ ያ ነው እንጂ መንግስት ማቆም ከፈለገ አንድ ነገር ላይ አቴንሽን ካረገ ምን ያህል ነገሮችን እንትን እንደሚል እኮ በአዲስ አበባ ላይ ማንም ሰው መንቀሳቀስ አይችልም አዲስ አበባ ሰላማዊ ሰልፍ መውጣት አይችልም የመንግስት አቴንሽን ስለሆነ ሚፊክ ካያረግም ያን ነገር በጣም በሲሪየስሊ ነው የሚያየው እና አሁን ይህን የቤንሻንጉል ነገርም የአማሮቹን ሞት የሌላም ነገር ሲሪየስሊ ብያት ከመንግስት የሚያልፍ ነገር ያለ አይመስለኝም በበኩሌ እና እስኪኔ መንግስትን በጥርጣሬ እንዳይ እያደረገኝ ነው ያለው እና በጣም ነው ማዝ ነው በጣም ነው የሚያሳዝነው።
መስከረም አንቺ የምትታወቂው እንግዲህ ብዙ ተከታት ያለው በኢትዮጵያዊነት ነው ግን አሁን አማራው የሚለውን ስትጠቅሺ ምንድን ነው ወደዛ የወሰደሽ? እስከዛሬ በብዛት የምናውቅሽ በኢትዮጵያዊነት ስትታገይ ነው ወይንም ደግሞ ህዝብን ስታነቂ ነው አሁን ግን የአማራው መገደል ምን ደረጃ ላይ ስለደረሰ አንቺ እንደዚህ ማለት ይቻላል?
አዎ አሁን ይሄ ጥሩ ጥያቄ ነው። ምንድነው አሁን ኢትዮጵያ ማለት አማራን ጨምረሽ ማለት አንደኛ እና ኢትዮጵያ ድርተኛ ማለት ይሄ በጣም ጥሩ ጥያቄ ነው። ያመስግን በጣም ማመሰግን አሁን ስለተሳበነ ለማብራራት እንድንመስገን ማለት ነውና ኢትዮጵያ ባንዴ ተሳሳተ ይታለ እዚህ ሀገር ማለት ነው። ስለ ኢትዮጵያ መታገል ማለት ከአማራ በስተቀር ስለሌላው ብቻ መታገል ተደርጎ ይታሰባል። በተለይ እኛኔ ቴዎሎጂ ያደኩት አማራ ክልል ነው ቤተሰቦቼም ከዛው ናቸው። እና እንግዲህ እኔ ከዛ ክልል ስለመጣሁ ቴዎሎጂ ያደኩት እዛም ስለሆነ ምንድነው ኢትዮጵያዊነት የሚለካው በዛ ህዝብ ላይ በሚደረግ ነገር ላይ ፊቴን በማዞር ነው ወይም ዝም ማለት ነው። ይሄ ትክክል አይደለም። ለኢትዮጵያ መታገል ማለት ስለ አማራ መታገል ማለት ነው። አንደኛ ሁለተኛ አማራ ብሎ ለምን ይጠራል? የሚባል ኢትዮጵያ የሚሚሰው አማራ ብሎ ለምን ይጠራል ከተባለ አሁን የፖለቲካው ዩኒት በብሔረሰብ ነው። በቃ ይሄ ወደድኩም እኔ ጠላሁም ኮንስቲቱሽናል ሆኖ መዋቅራዊ ተደርጎ ምን ተብሎ ሰው የሚገደለው በአማራነቱ ሆኖ ሳለ እንዴት ብዬ ነው ዝም ብዬ ምን ብዬ ልጠራው ይችላል ያን ነገር? አንደኛ ሁለተኛ ነገር አንድ በጣም ማመሳሰል የሚፈልገው ነገር ለምሳሌ አንድ ሰው ሳፋ አደጋ ላይ ፈልግ ይችላል በሽታ ላይ ወድ ይችላል ካንሰር ላይ ወድ ይችላል ካንሰር አልወድም ይላል ነው ለምሳሌ ምንም ካንሰር ምንድን ነው ይላል ኮቪድ ምን ወድ ሰው ይላል ግን ኮቪድን ባለመውደዴ ስለ ኮቪድ አለማውራት አልችልም። ቤተኝነት ንገረኝነት የትም እንደማደርስም በደንብ ነው ማውቀው ግን ቤተኝነት ይጎዳናል ኮቪድ ይጎዳናል ካንሰር ይጎዳናል ተብሎ ስለ ካንሰር አናወራም ካንሰር ስለማንወድ ማለት አንችልም። ብሔርተኝነት አልወድም ግን ደግሞ ያ ብሔርተኝነት ነፍስ ዘርቶ እየተገላበጠ የሰዎችን ህይወት በዘውጋቸው ብቻ እየገደለ ባለበት ሰዓት ያንን ነቅሶ በማጣጣል ምንም የትም እንደማይጠቅም በማሳየት ነው ኢትዮጵያ መምጣት የምንችለው እንጂ አማራ ተብሎ የተገደሉ ሰዎች ምን ብዬ ነው የምጠራው? ታዲያ አማራ ተብሎ መገደላቸው አንስት ሜን ኤንድ ሼም አድርገን ነው የኢትዮጵያዊነት ልምድ የሚችለው። ስለዚህ ይሄንን ምን ብዬ ልጠራው እንደምችል አይገባኝም። አማራ ህዝብ የተገደለ ሰው እሺ ምን ብዬ ልጠራው? ሰዎች ተገደሉ ከተባለ ተቀላቅሎ በማንነት ላይ ያልተመሰረተ ግድያ ነው የተገደለው ማለት ነው። ስለዚህ አንደኛ ትርጉሙ ይዛባል። አሁን ዝም ብለን ሰዎች ተገደሉ እንበል ነው አይደል የሚባለው? ሰዎች ተገደሉ በሚል ሰዓት ዘውግን መሰረት ያደረገ መሆኑን እየካድን እየሸፋፈን ነው። ያ መሸፋፈን ደግሞ በሽታን መደበቅ ነው። በሽታው በትክክል በስሙ ተጠርቶ ነው መድኃኒቱ ሊገኝለት የሚገባው። ስለዛ ነው አማራ ወደ እንደሚሄድኩት ያ አንድ ያገኝ። ሁለተኛ እኔ ዛሬ ስላማሮች ታወራ ደግሞ አፋር ክልል ወይ ሶማሌ ክልል ወይም ዘመዶች ወገኖች ናቸው ኢትዮጵያ ናቸው እነሱ በሚቸገሩ ሰዓት አገባኝ ብዬ ተኩበት ምንም አንድም አይነት ሚኒት የለም ይሄ ለማንም ብዬ ሳይሆን ራሴ ማንነቴ እንደዛ ስለሆነ ነው አልችልም ያው ለአማራ ብሔረሰብ እኮ በጣም እኮ በቂ ምክንያት እኮ አለ የአማራ ፓርቲዎች ውስጥ ገብቶ ለመታገል በጣም በቂ ምክንያት አለ እኔ የተወለድኩትም ማንነቴም ወደዛው ነው ብዙ ነገሮችን አሟላለሁ እንግዲህ ስለማልችለው ነው የማልገባው ኮዝ ስለሌለም አይደለም አልችልም በቃ አለመቻል ነው እንደዛ አይነት ሰው አይደለም አልችልም ግን ደግሞ አንድን ችግር በስሙ ባለመጥራት የሚመጣ ፈውስ አለ ብዬ አላስብም በቃ ጉንፋን ያዘው ጉንፋን ያዘው ካንሰር ያዘው ካንሰር ያዘው ኮቪድ ያዘው ኮቪድ ያዘው ኢትዮጵያውያን በመተከል የሚገደሉት አማራ ስለሆኑ አገው ስለሆኑ ተለይተው ነው እኔ ደግሞ ከሁለቱም አካባቢ የተወለድኩ ሰው ነኝ እዚያው ጋር አማራም አገውም አንድ ሆኖ አማራና አገው ብቻ ብዙ ሌላ ማለት ድካም ነው በጣም እና ከዛው ኖቶልጂ ያደግኩት የማቆ ማህበረሰብ ነው ግን ያ ማለት ሶማሌ ሲጠቃ ደግሞ ዝም ይላል ማለት አይደለም በተፈጥሮ መስሎ ሰራሽ ማንም ብሔረሰብ ሲጎዳ ዝም እንደማለለው ሁሉ አማራንም አንሳለሁ ለምን በአማራነቱ እየሞተ ስለሆነ ያንን ስም ባለመጥራት የማግበው ኢትዮጵያዊነት የለም
አመሰግናለሁ። የአማራ ክልል ከተነሳ ይቀር የአማራ ክልልና የቤኒሻንጉል ጉዳይ ከተነሳ ይቀር በነገራችን ላይ ይሄ ጉዳይ ይሄ ምግድያው ጭፍጨፋው የመጀመሪያ ጊዜ አይደለም እንደምናውቀው ከተሳሳ ተታረማለሁ በተደጋጋሚ ተደርጓል ቤኒሻንጉል ክልል ግን የአማራው መሪ አቶ ተመስገን ለቤኒሻንጉል ጉሙዝ መሪ ካባል ብሰዋል ላቶ ሽመልስም ካባል ብሰዋል አቶ ሽመልስ ያን ሁሉ ነገር በአማራ ላይ ተናግረው ካባል ብሰዋቸዋል ምን ብለው ነው ካባል ለበሱት ምንድነው ካባል ለበሱበት ምክንያት ቀጥሉ ግደሉልን ነው ባለፈው ለሰራችሁት እናመሰግናለን ወደፊትም ቀጥሉ ነው ነገሩ ለዚህ ይሆን የቤኒሻንጉል ካለፈው የከተለው ካባ ሸልመውናል ባለፈው በሰራነው ምክንያት እንግዲህ አሁን ቀጥልበት ብለው ነው እስቲ ምንድነው ምክንያቱ
አሁን ይሄ ነገር ምክንያቱ ምንድነው አሁን እነሱ በእነሱ ባህል ሄደን እናውራ አሁን ምንድነው ኢህአዲግ ናቸው ኢህአዲግ ቁጥር ሁለት ላይ ያው ኢህአዲግ ስነልቦና ያላቸው ሰዎች ናቸውና ምንድነው አሁን በእነሱ ባህል እንዳለ አሁን ደግሞ እንደ ብልጽግና ሲታይ ምንድነው እነሱ የሚያስቡት አንድ አካል አንድ የዘውግ ነው እንግዲህ እንደሚታወቀው አንድ ዘውግ ስልጣን ከያዘ ለምሳሌ በፊት ህወሓት ትግሬ የሚባለውን ዘውግ ወክሎ ስልጣን ይዟል አሁን ደግሞ እነዚህ ኦሮሞን ወክለው ኦሮሚያ ብልጽግና ተብለው ግን ያው ሁሉንም ብልጽግና እያሾሩ የተቀመጡ የኦሮሞ ፖለቲከኞች ተራ ነው አሁን እንግዲህ እና እነዚህ ሰዎች አሁን ምንድናቸው በኢህአዴግ ካልቸር እንደምንም ብሎ አንድ ሰው ስልጣን ከያዘ ጌታ ነው እግዚአብሔር ነው ምንም አይጠየቅም በቃ ስለዚህ ያጠፋማ ሜን ነው ቢገልማ ሜን ነው በቃ ላረገው ነገር ሁላ ምን ይባላል ተረት አለ ድሃ ተበድሎ መልሶ ማሩኝ ይላል ቶሎ ይባላል ዳ ተበድሎ ማሩኝ ይላል ቶሎ ይባላል እና አሁን እነሱ ምንድናቸው አንዱ ስልጣን ሲይዝ ጌታ ነው ሌሎቹ በአጠቃላይ አውቶማቲካሊ ሎሌ ይሆናሉ ከዛ እነዚያው ኦሮሞቹ በኦሮሚያ ክልልም ሆነ በኢትዮጵያ በማንኛውም ኮርነር ላይ በሚያደርጉት ነገር በኢህአዴግ ካድሬዎች አይጠይቁም ምን ተጠየቀነት የለም ከጠየቀም ያው እንደኛ ያለው መሬት ያለው ህዝብ ነው የሚጮኸው ቢሰሙም ባይሰሙም እንጂ እዛ ያሉት ባለስልጣናት እርስ በርሳቸው ክሮስ ቼክ መደራረግ በተለይ ስልጣን የያዘውን አካል ክሮስ ቼክ ማድረግ የለም ስለዚህ የሰውዬ በሚመራው ክልል ይሄ ሁላ ነገር ተፈጥሮ ካለው ከወረደው ማዓት በህዝብ ላይ ከወረደው ማዓት ይልቅ የእነሱ ጌትነት ይጠነክራል የኦሮሞ ኦህዴዶቹ ማለት ነው ስለዚህ እነዛን በእነዛ ሰዎች ደም በእነሱ በደም በፈሰሰው በሞቱት ባለቁት ሰዎች ሳይድ ከመቆም ይልቅ ለጌታ ማጎንበሱ ነው ለነሱ ትርጉም የሚሰጠው የኖሩበት ያደጉበት ባህል ይሄ ነው ስለዚህ ይሄ አንደኛው ምክንያት ይሄ ነው ማጎንበስ በቃ አንድ ሰው እንደምንም ስልጣን በነገራችን ላይ አንድ ኢህዴንም ስልጣን ቢይዝ በጉዴታም ስልጣን ቢይዝ አፋር የአፋር ፓርቲም ስልጣን ቢይዝ ማንም ስልጣን ቢይዝ እንዴ ኦሮሞ ማጆሪቲ ስለሆነ ምናምን አይደለም እንዶ ማንንም ጊዜ ሰጥቶታውን ከነሱ ውስጥ አንዱ ስልጣን ላይ ቢቀመጥ ይፈልገውን ቢያደርግ ካድሬዎቹ ምንም አይናገሩም የሰርቪትና የካልቸር ጉዳይ ነው ይሄ ኦርጋናይዜሽን ቢሄቪየር አለ በቃ ያንድ ድርጅት ያንድ ፓርቲ ቢሄቪየራቸው ነው ይሄ አንዱ እሱ ነው ሁለተኛው ይሄን ሲያረጉ ከዚህ በተያያዙ ነገር ምንድነው እንዴት አደረክ ሳጎነብስ ምንስል የሞተበት ያልሞተበትም ቢሆንም ማንንም የቅርብ ዘመድ ሞቶብን አይደለም ግን ይሄ በዚህ ጉዳይ የሚዘገነነው ህዝብ እንዳልና በሁለቱ አክተሮች በጌታና በሎሌማል ማለት ነው በጌታና በሎሌማል ታዛቢ ህዝብ እንዳለ ይረሱታል እነሱ ኦልዌይስ የሚያስቡት የጌታውን ጌትነት ብቻ ነው እና የነሱ ሎሌነት ብቻ ነው እንጂ በመሃል ላይ በእነሱ ላይ ፊቱን የሚያዞር ህዝብ በቃኝ ብሎ ማለት ከዚህ በላይ ነው ምንም እኔ በበኩሌ ይሄን ተደርጎ እንደዚህ ላደረገ ሰውዬ በሚያስተዳድረው ክልል እኔ ኢሚዲየትሊ ዲዛይን ማድረግ እንዳለበት ነው በግሌ የማስበው ማንኛውም ጨልሶ ለዛም የሚያስበው ራሱ ማንም ሳይለው እኔ የውላ ህዝብ ሲሞት አለቃ ነኝ ብዬ አልቀመጥም ብሎ ዲዛይን ነው ማለት ሌላው ሀገር እንደዛ ምን ይደረገው ውጭ ሀገር ሲታይ ከዚህም ያነሰ ጥፋት የሰራ ሰው ከስልጣን ይወርዳል ራሱ በሰዓቱ ማለት በራሱ ሰዓት እኛ ሀገር ግን የሆነ ነው ሰውዬው እንኳን ከስልጣን ሊወርድ ካባይ ይሸለማል ያው ቅድም እንደተነሳው እና ምንድነው ይሄ ነገር በመሃል ህዝብ ታዛቢ ህዝብ እንዳለ ህዝብ ሉዓላዊ እንደሆነ ዛሬ ታዘበ ህዝብ ነገ በመርጫ መቅጠፍ እንኳን አይችልም ያው እነሱ መርጫም ስለሚያጭበረብሩ ችግር የለውም ግን ልክ እንደባለፈው አይነት ህዝብ ያንጻንስቶ አልታዘዝም ብሎ አገር ራሱ ሊያጠፋ የሚችል አመጽ ሊያነሳ የሚችል ሉዓላዊ እንደሆነ አይደለም እና በጌትነታቸውና በሎሌነታቸው መሃል ህዝብ የሚባል ትልቅ እነሱ ጌትነትም ከምንም የበለጠ ትልቅ ጉልበት ያለው አካል እንዳለ አይደለም ስለዚህ ያም በጌትነቱ በማናለብኝነት ይቀጥላል ይሄን ባስከረነቱ ቢቻል ምን ካበብቻውን ሰባት አክሊልም ያረጉ ይችላል ተፈው ደሞን በኢንሽንጉ ላይ ተወቀ የሚገርም ነገር ነውና እንዲናቸው ምክንያታቸው ይሄ ነው ለማን ስለዚህ ነው ሳጠቀለው አንደኛ ሁሉ ጊዜ እንደምንም ብሎ ስልጣን ነው አካል ምንም አይነት ነገር ላነጥ ቼክ ማድረግ ምናምን የሌለው ህይወት ነው የሚኖሩት አንደኛ ሁለተኛው ህዝብን መርሳት ነው ይሄንን የሁለቱን ጌታና ሎሌነት ከዳሩ ነው የሚታዘበው ህዝብ መርሳት ነው ተረስተው በዛ ካልቸራቸው ኢነርስ ዶሮ ነው ሰዎች ናቸው ይሄ ነው ምክንያት በእኔ እይታ በዛ ነው የሚታየው
ሰማይ አይታረስ ንጉስ አይከሰስ ሁኔታ ነው ያለው ማለት ነው
እንደዛ አይነት ባህል አላችሁ ባህላችሁ የቆየ ባህላችሁ አሁን ህዋት ያለ ሲዘርፍ ሲገል የፈለገውን ሲያፈናቅል የፈለገውን ሲያደርግ ማንም ሰው አይናገርም ምንም ክቡር ጠቅላይ ሚኒስትር ክቡር ምናምን ነው እንጂ አንድ ቀን እንኳን እንደዚህ አይነት ነገር ተነስቶ በጠያቂነት በመሐላት የለም ምንም የለመዱት ባህል ያ ነው ስለዚህ ንጉስ አይከሰስ ሞቷቸው ያ ነው የፓርቲያቸው የካልቸራቸው ያ ነው እንደዛ ነው ግን ነው ማስበው
መስከረም ሌላው የሰሞኑ በውጪ በብዛት የምንሰማው አነጋጋሪና ሳሳቢ ጥያቄ ወደ ሆነው ወደ እስክንድር ጉዳይ ልውሰድሽ ኢትዮጵያ ውስጥ ያለው በዘር ላይ ያተኮረ ችግር መንስኤው እንደሚባለው ጃዋርና ጓዶቹ እንደበቀደ ገርባ ናቸው ሲባል እንሰማለን የነሱ የጥላቻ ንግግር ነው እየተባለ ሲባል ነበር የምንሰማው አዲስ አበባ በራሷ ተመራጮች ትመራ ብሎ በሰላማዊ መንገድ የሚታገለውን እስክንድር ነጋን ከነጓዶቹ በሽብርተኝነት ወንጅለው መንግስት ወንጅሎ ባስቸኳይ እስር ቤት አስገብቶታል ቃሊቲ ያው ከዚህ በፊት በአቶ መለስ ዜናዊ አገዛዝ ጊዜ የታሰረበት እስር ቤት እዛው ነው የከተቱት ተብሏል እና ይሄ ነገር እንዴት ሊሆን ቻለ ሌሎቹ ይሄዚህ ጉዳይ ዋና አሽከንካኖች የነበሩ አዲስ አበባ ቁጭ ብለው ለምሳሌ አቶ ጀዋር መሐመድ ከባለቤቱና ከልጁ ጋራ በሳምንት ሁለት ጊዜ እንግዲህ ከተሳሳትኩ ታረማለሁ የደረሰን ኢንፎርሜሽን ይሄ ነው በቪዲዮ እንዲገናኝ ከቤተሰቡ ከሚስቱና ከልጁ ጋር ተብሎ ከተፈቅዶለት አለ ሌሎቹን ግን አሯሩጠው ቃሊቲ ከተዋቸዋል ምንድነው ምክንያቱ
አው ጥሩ ጥያቄ ነው ይማው የእስክንድር ነገር ምንድነው ዋናው ጉዳይ እስክንድር ላይ እንዲጨክ በነገራችን ላይ ሽብርተኝነት ተባለ እንጂ ነገሩ እኔ በምድር ላይ ያሉትን ወንጀሎች ሁሉ ነው ክሱን አንደግራለሁ ዝርዝሩን ክሱን ማለት ነውና ያልተባለው ነገር የለም በዘር በማጋጨት በምናምን በምናምን ይሄ አሁን ዘር ማጋጨት ሽብርተኝነት አይደለም እንደዛን አይመስልኝ ማአት ነገር ነው የተባለው ኢቭን መስጊዶችን እንደዚህ እንደዚህ አንድ ባንድ ፓርቲ ውስጥ ዘሮች እየለየ በፓርቲ ውስጥ በተቻለ መጠን ይላል በተቻለ መጠን ሙስሊምና ትግሬ እንዳይገባ ምናምን ምናምን በቃ የመጨረሻ የዘቀጠ የስሜት ጥርቅም ነው ክስ ብሎ የከሰሱትና ከሰባስቡ ሊትሮሽ ብቻኝነት እንደሆነ ማልገባኝ በጣም የስሜት ክምችት ነው ስሚት ቅራቅምቦ ነው የተገኘ እንዳለክ እሱ ሲጠቃለል ሽብርተኝነት ነው ብለዋል። እንግዲህ የሚያሸብረው ራሳቸውን ይመስለኛል የሚሉት ነው ማለት ነው። እና ምን ያሸብራቸዋል ወደሚለው ስንመጣ እንግዲህ አሁን የአዲስ አበባ ነገር እውነት እናውራ ከተባለ የኦሮሞ ብሔርተኞች ኦነግ ይባል ብልጽግና ይባል ነጃዋር ይባሉ ኦፌኮ ነው ምናምን ይባሉ ምናምን፣ ግን በአጠቃላይ ሁሉም የሚስማሙበት ግን የኦሮሞማ አጀንዳ አለ። ከዛ የኦሮሞማ አጀንዳ ውስጥ አንዱ የአዲስ አበባ ጉዳይ ነው። ሁለተኛው የኦሮሚያ ምንም አይነት በህገ መንግስቱ የተሰጠ ሰፊ ክልል በምንም አይነት አንድ እንጂ እንዳይነካ በፊት ቢቻል እንደውም ሀረርን፣ ድሬዳዋን፣ አዲስ አበባን መጨመር አለባት እንጂ በምንም ነገር ኦሮሚያ በምንም ነገር ይሄ ክልሏ እንዳይነካ እና ፌዴራሊዝሙ ቻሌንጅ እንዳይደረግ እና እንዲህ የሚሉ አንድ አምስት ነጥቦች አሉ አሁን ለጊዜ እንትን የምናነሳው። ለማንኛውም ወደ ዋናው ወደ አዲስ አበባ ጉዳይ ስንመጣ የአዲስ አበባ ጉዳይ ይሄ የኦሮሞማ በኦነግ ኦሪጂናሊ በኦነግ የሚቀነቀነው የኦሮሞማ አጀንዳዎች ላይ ሁሉም ግለሰቦች ይባሉ ፓርቲዎች ኦሮሞ ፖለቲከኞች ይስማሙበት ነገር ነው። ስለዚህ የአዲስ አበባን ጉዳይ በተመለከተ ጃዋርና ዶክተር አብይ የሚመሩት ጎራ አይለያይም፣ ተመሳሳይ ፍላጎት ነው ያለው። ሲንሲሜን የጨፌ ኦሮሚያ የማድረግ የመሰልቀጥ ማለት ነው። እሱ ላይ ሁሉም ይስማሙበት ነው የሚፈልጉት ነው። ስለዚህ ይችን የኦሮሞማን ስንስብልት የነካ ሰው ማንኛውንም ነገር ይደረግበታል። ያ ነው እና ምንድን ነው ከነዛኞቹ ጋር ኮምፓሪዝን ውስጥ የማይገባው ራሱ ምንድን ነው ሲባል ይሄ በቃ ዋናው ነርቭ ነው የተነካው። የኦሮሞማ ነርቭ የሁላቸውንም ነርቭ የሚነካ ነገር ነው ይሄ። ስለዚህ እስክንድር በማንኛውም ነገር መከሰስ አለበት፣ ማንኛውንም አይነት እንግልት ማየት አለበት። በነገራችን ላይ እስክንድር እኮ አሁን ገባ እንጂ ወደ እንዲቀጥሎ እስር ቤት ከመግባቱ በፊት እንኳ ያልተባለው ነገር እኮ የለም እስክንድር። ኢቭን እኔ ምን ሰምቻለሁ እስክንድር ትምህርት ቤት ራሱ ያልሄደ ሰው እንደሆነ የትም አይነት ትምህርት ቤት እንዳልተማረ እዚህ ድረስ ስሙን እንግዲህ እዚህ ድረስ የማጥፋት ስራ ተሰርቷል። ጭንቅላቱ ልክ እንዳልሆነ ይህን በነገራችን ላይ የሚያደርገው ያኛው ጎራ ብቻ አይደለም፣ በራሳችን ኢትዮጵያዊነት እናምናለን የሚል አካል ራሱ ይህን ስም ማጥፋት ለመቻለ ተሰማርቶ ነበር። እርስ በርሳችን እኛ እኮ ዋናው ጉዳይ የኢትዮጵያዊነት ጎራ ያለው አካል እርስ በርሳችንም ቢለዋይዘን እንወጣለን። ገና የተሰባሰብንም አይደለም፣ ክሪስታላይዝ የሆኑ ሰዎች አይደለም። እና ለማንኛውም አሁን እስክንድር ላይ እንደዚህ አይነት ውርጅብኝ የሚወረደው ለምንድን ነው? እነሱ ላይ ደግሞ ለምንድን ነው ሲባል እነሱ ልክሰስ ከተባለ ትክክለኛ ፍትህ ቢኖር ኖሮ ይሄ ሁላ ዳይሬክትሊ ኦር ኢንዳይሬክትሊ ይሄ ኦሮሚያ ውስጥ የተደረገው እርድ በአጠቃላይ ያጫሉ ሞት ተከትሎ የተደረገው እርድ እና ሌሎቹ ኦሮሞ ያልሆኑት ነን ኦሮሞስ ለምሳሌ ጉራጌ፣ አማራ፣ ጋሞ፣ ወላይታ የሚባሉት በአጠቃላይ ዶርዜ ተብሎ የደቡብ ሰዎች አማራ የሁሌም አማራ በሚለው የመስቀኛ በሚለው ጉራጌ እንደዚሁ ተብሎ ታርዷል፣ ተሳዷል፣ እንትን ተብሏል፣ ተሰቃይቷል። ይሄ ሁላ እንዲሆን ኢንስቲጌት የሚያደርጉ ንግግሮችን በቀጥታ በላይቭ ትራንስሚሽን ሆነ በተለያዩ ሚዲያዎች እየዞሩ ያወራሉ። ሁለተኛ መንግስት ነን ብለው ያውቃሉ። ይሄን ሁላ ጥፋታቸው ተጠራቅሞ መከሰስ የነበረባቸው ድሮ ነው። አሁን የከሰሷቸው የእርስ በርስ ሽኩቻ አለ። ኦሮሞ ስልጣን ላይ ከወጣ ኦሮሞማን እንደሚያስፈጽም እርግጠኛ ከተኮነ በኋላ ደግሞ የኢጎ ጉዳይ አለ። ማንኛው ነው እኔን የሚያዝ ያለብኝ? አብይ አይደለም ለማ ነው። በነገራችን ላይ አሁን ያለው ቲም ለማና ቲም አብይ ነው አሁን ያለው። ቲም ለማ ማለት እነ ጀዋር በዛ መደዳ የተሰለፉ ሰዎች ናቸው። አብይ ደግሞ በዚህ ጋር እና የአብይ ግሩፕ እና የለማ ግሩፕ ናቸው የሚጣለው። የሚጣለው ለምንድን ነው ቢባል ለመሰረታዊነት እኛ ኢትዮጵያ በምንልበት በዲሞክራሲ መስፍን ምናም ጉዳይ አይደለም። ኦልሬዲ ኦሮሞማን የሚያሳካ አንድ አካል ስልጣን ከያዘ በኋላ ሁለተኛው ጥያቄ የሚሆነው ያንን ማን ስምን በስልጣኑ በሰው ደረጃ ማን የያዘው ነው። የለማና ያቢ ግጭት ያ ነው። እነ ጀዋር ደግሞ እንግዲህ በለማ መደዳ እንደተሰለፉ በጀዋር ንግግር መረዳት ይቻላል። ስለዚህ ያለው ነገር ቲም ለማና ቲም አብይ ነው። ያ ደግሞ የኢጎ ጉዳይ እንጂ ስትራቴጂክ ልዩነት ስለሌላቸው እነዚህ ሰዎች ላይ እስክንድርን ያህል የሚጨክሩበት ምን ምክንያት የለም። እስክንድር ግን ስትራቴጂካሊ ፎ ነው፣ በቃ ጠላት ነው። የኦሮሞማን ስትራቴጂ ነርቭ የነካ ሰው ነው። ስለዚህ ማንኛውም የጭካኔ ማንኛውም የስም ማጥፋት ማንኛውም የክስ ጣራ ይነሳበታል። ያ ነው እና አዲስ አበባ የኦሮሞ ባህላዊ ታሪካዊ ስፒሪቹዋል የሆነ እንትን ነው የሚሉት ነው፣ ሳክሪድ ላንዳችን ነው የሚሉት። የኦሮሞ በቃ ስፒሪቹዋል ራሱ መሬታችን ነው ነው አጌንስት ዳት ነው እሱ እየሄደ ያለው፣ ከዛ በተቃራኒ ነው እየሄደ ያለው። ስለዚህ ይሄ ሰውዬ እንዲህ የሚደረግበት ምክንያት ያ ነው። እነሱ ደግሞ ምንም አይነሳበት ምክንያት ያ ነው። ስትራቴጂክሊ አንድ ሆኑና ግን የቤተሰብ ግጭት ለምሳሌ በፋሚሊ ውስጥ አባትሜን ተወዳለ የኛው ልጅን ተጠላል አይነት ጥፍ ያለ ጥፋት ሊነሳ ይችላል በዚህ በትንሽ ነገር ያ ማለት ነው ለክሰቡ ስትራቴጂ ከሚጣመል ማለት አይደለም ልክ እንደዚህ አይነት ነገር ነው በኦሮሞ ፖለቲከኞች ውስጥ የምናየው በነገራችን ላይ እሱን ነገር ግልጽ ያደረገልን አሁን የአቶ ሽመልስ ንግግር ነው እንጂ እኛ ሁላችንም ወይ ኮንፊውዝድ በጣም እነሱ እንዳሉት ኮንፊውዝድ ወይ ኮንቪንስ ሆነን በውርድን ብዬድን ነበር አሁን ይህንን ነገር ምለው ነገር ጥርት ያለ ነገር ያመጣለን የተለያዩ ሾልኮ የመጡ የወጡ ንግግሮች ቢኖሩም ግን የአቶ ሽመልስ ንግግር ይሄ እንደሆነ ስትራቴጂካሊ እንደማይጣሩ ማይጨካከሉትም እነ ጀዋር ትልቅ ጥፋት እያጠፉ ከዚህ በፊት የማይጠየቁትም ይህ ስትራቴጂክ ስልጣን ከያዘው አካል ላይ ስትራቴጂ ጸብ ስለሌላቸው እሱ ግን ስትራቴጂካሊ ጸብኛ ወይም ጠላት ተደርጎ የተፈረጀ ሰው ስለሆነ ጀስቲስ በሌለበት ሀገር ጀስቲስ የእንደዚህ አይነት የጥላቻ ማርኪያ የቀንጡን ሰው ከመጨረሻው ስትስፋይ ለመሆን ጫፍ ድረስ ተሄዶ በቀን የሚደረግበት ነገር ስለሆነ ነው። እንደዚህ ነው የሚረዳው።
መስከረም ካነሳሽው አይቀር አንድ ስትራቴጂክ የሆነ እንደ ፖሊሲ የሚመስል አነጋገር ሰምተን ነበር። ከእንግዲህ ወዲህ ኦሮሞ ኦሮሞን አይገድልም በሚለው መርሆ ምክንያት ነው እንደውም የጸጥታ አስከባሪዎች ኦሮሚያ ውስጥ ህዝብ እርዱን ተገደልን ሲሏቸው አናውቅም መመሪያ አልተመጣልንም እያሉ የነበረው የሚሉ አሉና ይሄን በተመለከተ ምን ትያለሽ? ወንጀለኛም ቢሆን በስልጣን ላይ የኦሮሞ መንግስት ሌላውን ወንጀለኛውን ኦሮሞ አይገድልም አይቀጣም የሚል ቴንደንሲ አለ የሚሉ አሉ። አጠራለሽ ምን ትያለሽ?
አዎ እሱ ነው። ኦሮሞ ኦሮሞን አይገልም። ይሄ ያው ኦሮሞ የኦሮሞ ብሔርተኝነት በጣም የበሰለ የቆየ ብሔርተኝነት ነውና ብዙ ሰዎች የተጣሉ ቢመስላቸው እንኳን ተጣሉ እነሱ ተጣልተናል ብለው እንትሊው ይችላሉ ቢመስላቸውም እንኳን ፋይናሊ ኮንቨርጅ የሚያደርጉበት ነጥብ አላቸው። እሱ ምንድነው ኦሮሞማን ፕሮጀክት በማድረግ አንፃር አንድ ኦሮሞ ያንድ ኦሮሞ ወንድም ነው። ስለዚህ ለሌላ ወንድም ላልሆነ ሰው ተብሎ አዘር ሊሉክ አዘር ማለትና በደንብ መስመር የማስመሩ ነገር ሰክሰስፉሊ ተሰርቷል ብዬ ነው የማስበው። ስለዚህ ለሌሎች ብሎ ወንድሙን አጋልጦ አይሰጥም ወንድሙን ተው ታገስ የማይልም።
አይ ቲንክ ትሩ ፕሪንሲፕል ነው አለመገዳደሉ ትሩ ፕሪንሲፕል ነው። ግን ወንጀለኛን የፈለገው ዘር ቢኖረው መንግስት ስልጣን ላይ ያለ ኃይል ያንን ወንጀለኛ ዘሩን ሳያይ አይኑን ጨፍኖ ፍርድ ማቅረብ አለበት የሚል እምነት አለን። ከዚሁ ከአዲስ አበባ ሳንወጣ በጋዜጠኛ ተመስገን ደሳለኝ እንግዲህ እና አሁን ለጊዜው ስልጣናቸውን የምክትል ከንቲባነት ስልጣናቸውን ትተው ወደ ሚኒስቴርነት የተሾሙትን የኢንጂነር ታከለ ኡማን ግንኙነት አንቺም ተከታትለሽዋል ብዬ ተስፋ አደርጋለሁ። እኛም ውጭ ያለ ነው ተከታትለነዋል ተመስገን ደሳለኝ የጻፈውን አቆም እና እዛ ላይ ምንድነው የሚለው ኢንጂነሩ በሰይጣን ቤት አከባቢ ሲያልፉ በመኪና እስክንድርን ያዩታል በግሩ ሲሄድና መስኮቱን ከፍተው እስኪ ለምን በግሩ ትሄዳለህ ይሄን መኪና ሰጣሃለሁ ና ላድረስ ሲሉት አመሰግናለሁ እግዚአብሔር ይስጥልኝ አመሰግናለሁ ሁለት ጁን ወደ ላይ አርጉ አያስፈልገኝም ብሎ ሲል ለተመስገን ምን ይሉታል ይሄን ነገር ነግረው ምንድነው ይሄ ጓደኛ አይደለም እንዴ ንገረው ምን ያስፈልጋል እኔ ይሄን መኪና ሰጠዋለሁ ብለው አሉት ለተመስገን። ተመስገን ራሱ ነው የጻፈው። ይሄንን ሲል እኔ የገባኝ ምንድነው ኢትዮጵያ ውስጥ ስልጣን ሲይዙ የግል ሀብታቸው የግል ቤታቸው ነው የሚመስለው እንዴት የመንግስትን ያውም 8 ሚሊዮን የሚያወጣ መኪና ነው ያሉ 5 ሚሊዮን 1 ሚሊዮን ነው እንዴት ያንን ነገር ለግል ስጦታ ለመስጠት ይደፍራሉ? ኢንጂነሩ የራሳቸው ሀብት አይደለም ባደራ የተሰጣቸውን ሀብት ነው ጠብቁ የተባሉት። በዚህ ላይ እስክንድር እንግዲህ በሳቸው አመለካከት ጠላታቸው ነው ጉቦ መግዛታቸው ነው ማለት ነው ጠላታቸው ነው ደዛ ለማስገባት ያን ጉቦ ካገኘ በኋላ ጸጥ ለጥ ብሎ ሊገዛላቸው ነው ማለት ነው። እንዴት ታያለሽ ይሄንን የኢትዮጵያን ይሄ የጉቦ በሽታ?
መጀመሪያ ወደዚህኛው ከመለሳችን በፊት ኦሮሞ ኦሮሞን አይገልም የሚለው አለመገዳደሉ ጥሩ ነው እነቶቹን ነው ስማማለው በሱ ግን አለመገዳደል በሁሉም ሰዎች መሃል ነው ሆነ ያለበት እንጂ በኦሮሞና በኦሮሞ መሃል ብቻ አይደለም ምን በጣም አንደር ላይ ማረጋ አለብን በተለይ መንግስት ጣን ያዘ አካል ከሌ ብሎ በጣም ዋላ ቀረ ይሄ በጣም ነው ማዝ ነው እንደይነት ምን በረስም ጣን ያዘ ሰው እንዲብሎ ሲያወራ ሲሰማ በጣም ያዘንኩትና ይሄን በዚህን ቋጫው ነው ወደ ጥያቄው سنመለሰው ወደዚህኛው ሰምቻለሁ ይሄንን ነገር ዘሐበሻ ላይ ሲተረክ እና እኔ አሁን እሱ ምረዳው እንዴት ነው አንደኛ ለስልጣን ያለን አረዳድ ኢትዮጵያ ውስጥ ለስልጣን ያለን አረዳድ በተለይ ከይሄ ከህወሓት ኢህአዴግ ወደ ስልጣን መምጣት ወዲህ በጣም ብልግና ያለበት ነው ስልጣን ራሱ ስንቀበል የኢትዮጵያን ህዝብ ገንዘብም ምንም በቃ በሞኖፖሊ ያዝነና በፈለግን ማረግ እንደሚገባን ብለው ነው ያስቡት አሁን ይሄን ትንሽ ያስተሳሰብ ችግር ነው ያለማንበብ የውቀት ችግር ይመስለኛል እኔ መጀመሪያ ሰው ልጅ ጨዋም ያረገው ማንበብ ማወቅ ነው እና እድገት ነው ስለዚህ በተለይ አካዳሚክሊ በደንብ እንትን አይደሉም የሚያወላዳ ነገር ያዙ አይደሉምና ፖለቲካውንም በደንብ አንብበው አይደለም የሚገቡት ስለዚህ ለስልጣን ያላቸው መረዳት እንደዚህ የባለገ ይላሽቀ የተጨማለቀ ነው በጣም ነው ማዝነው ይሄንን ደግሞ ይሄንን በጣም ያሳዝነው ደግሞ ይሄንን ወሬ ብሎ ለጋዜጠኛ ነቃ ያለ ነው ጋዜጠኛ የተሻለ እንግዲህ መጥቶ የሚያነቀ የሚጽፍ ሰው ነው ስለዚህ ለጋዜጠኛ ይሄንን ወሬ ብሎ ማውራት ራሱ በጣም ነው ያሳዝነው እኔ አፍራ ማፈር ነበርበት ይሄን ለራሱ በማሰብ እንኳን ማፈር ነበርበት ሰውዬው የኢትዮጵያ ህዝብ ነው ኢትዮጵያ ህዝብ እኮ ሜዳ ላይ የሚያድር ህዝብ ነው የሚበላው የሌለው በቀን አንዴ ለመብላት ስትራግል የሚያደርግ ህዝብ ነው የዛን ህዝብ ገንዘብ መጀመሪያ 8 ሚሊዮን መኪና ላይ መሄድ ራሱ እኮ ተገቢ አይደለም በኢትዮጵያ ስታንዳርድ ሰዎች እኮ በሳይክል ይሄዳሉ እኮ የፈረንሳይ የእንግሊዝ ባለስልጣን ሆነው እኮ እንደዚህ አይነት ሀብታም ሀገር በብስክሌት ይሄዳሉ ለአየር ፖሊሽን እንዳላዋጣ ብለው ማለት ነው እንግዲህ በብስክሌት ሄዱ አሉ ይሄ በጣም ይሄኛው ግን ምንም እንግዲህ አስተዳደግ እንትን ስለሆነ ትልቅ ነገር ሊመስል ይችላል እና ይሄን ያወራል ይሄ በጣም ነው ማፍረበት በዚህ ጉዳይ ያ ነው እና አሁን ወደ እስክንድር ጉዳይ ደግሞ ስፔሲፊካሊ ስንመጣ እስክንድርን እንዲያልኩት የሚለው ለተመስገን ማለት የተፈለገው ምንድን ነው እኔ ሊብራል ነኝ ኢቨን እሱ ጠላቴ እንኳን ሆኖ ማንንም ኢንክሉድ የማደርግ ነኝ ዘረኛ አይደለሁም እስክንድርን ስለ ወደዋለሁ ነው ይሄ ራሱ ማስመሰል ይባላል ሲያስመስል ነው ለተመስገን ሲያስመስል ነው ብዬ ነው የምረዳው እና እኔ አንተንም ቢሆን በአግቦ ለሱም እየተናገረው ይሄ ልጅ ይጽፋል በጣም ተመስገን ስለነሱ በጣም እንትን ልጅ ነውና አንተንም የውቀስከኝ እየተቸኝም ጠርቻለሁ ዛሬ ከዛ ለሱ መኪና እንደሰጠው ለአንተም ቢሆን አንጠላህም ላረግልህ ይችላልሁ አንተ ስታፍ ነው እንጂ እስክንድር ኦሬዲ አልቀበልም ካለያን መልሶ ለሌላ ሰው ማንሳት አስፈላጊ አይደለም ምንም የሚጠቅመው ጉዳይ የለም ያን ማንሳትና እንደዚህ ነው የምረዳው እኔ
መስከረም እንግዲህ ጥቂት ደቂቃዎች አሉና አንድ 5 ደቂቃ ቢበዛልኝ እንደው ምሱ ማይሞላም ግን በዛት በሶስት ሁለት ደቂቃ ውስጥ አንድ ሁለት ጥያቄ ነው ሁልሽ ይሄ አሁን ያነሳነው ይሄ የህዝብ ባለስልጣን በነገራችን ላይ ለምንድን ነው እንጂ ሰውዬ ኢንጂነሩ ብዙ ወንጀል ሰርተዋል በተለይ በጉቦ የመንግስትን የህዝብን ሀብት ለሰዎች ለፉትቦል ቡድኖች ለስፖርት ቡድኖች ለሚያውቋቸው ግለሰቦች ለአርቲስቶች ቤቶችን ሰጥቷል መሬትን ሰጥቷል እየተባለ ያሁሉ ማአት እየወረደ እንዴት ተክላይ ሚኒስቴር ውሳቸው ሾሟቸው ኢትዮጵያ ውስጥ ወንጀል መስራት ያሾማል ማለት ነው
አዎ ይሄም እኮ ያው ይሄም ያዲግ የተበሳበሰ ባህል በቃ ይላሽቀ ባህል መገምጫው ነው እነዚህም ሰዎች ደግሞ ከዛ እንዳን ተዋጁ ማሳያ ነው ሌላው እኔ ሰውዬ ለምን ተሾመ የሚለው ነገር እቅድ ነው አዲስ አበባ ላይ መጥቶ ይሄን የሰራው እንዴ እንደሚያደርግ ስለሚያውቅ ነው ጠቅላይ ሚኒስትሩ ሾሞ መጀመሪያውኑ እንዴ ስለሚያስብ ነው ሾሞ ይሰው በኦሮሞ የተባለው ለኛ የሚሉትን ካድሬ የነሱ የሚሉትን አካል መጥቀም የሚችል እኔ በነገራችን ላይ ሰውዬ ዩኒቨርሲቲ ሆኖ ምን አይነት የነደደ የኦነግ እንትን እንደሆነ ጓደኞቹ እንዲያውቁት ሰዎች በጣም አጫውተውኛል ምን አይነት ኦነጋዊ ዝንባሌ ያለው ሰው እንደሆነ እና ያንን ፈልጎ ላልጠፋ ሰው በጠቅላ በመከተልነት ማረግ አምጥቶ ሾሞ ጠቅላይ ሚኒስትሩ ባድጊ ሰው ይሆን ይፈልጋል ያላማ እንደምታናቸው ለማለት ፈልጊ ነው ስለዚህ የኦሞማን አጀንዳ በአዲስ አበባ ላይ የሚያስፈጽም ተድሮ ጀምሮ ዲፕሎማሲ የሆነ የኦነግነት እንትን ያለው ሰው መሆኑን ተማምኖበት ነው ያስቀመጠው ስለዚህ ያንን ስራ ስለሰራ ለምን ይቀጣዋል አሁንም ሌላ ፕሮሞት ያደርገዋል እንጂ ምንም ይቀጣበት ምክንያት የለም ስለዚህ አይተሾ ነው
መስከረም ላቋርጥሽና የኢንጂነር ታክለን የወልፍ አክራሪ ደጋፊ ለመሆናቸው ማስረጃው ከራሳቸው አንደበት የወጣው ሮሙን ኦኤልኤፍን ለመከላከል ወደ ኬንያ ድረስ ተጉዘው በእግራቸው ሄደው እንደነበርና ሳይሳካላቸው ተመልሶ እንደመጡ የተናገሩት አለ። ይሄ ባህል ግን ይሄ የህዝብን አደራ በልቶ እንደ ግል ገንዘብ እንደ ግል ሀብት በግራና በቀኝ መቸብቸብ መሸጥ መለወጥ በስጦታ መስጠት ለምን እንደው ኢትዮጵያ ባለስልጣኖች እንደንትን የሚወስዱት? አሁን አዲሷም ባለስልጣን ወይዘሮ አበበም ያደረጉት ነገር ቢኖር ሲጀት ሲመጡ ልክ የራሳቸው ሀብት ይመስል የበቀረጥ የመጣውን ሀብት ስጦታ ነገሩ ለእንትን መሰጠቱ ነው ጥሩ ነው ባይነኝ ደግ ነው ለአዛውንቶች ለአሮጊቶች ተሰጠ። ግን የተሰጠው እሳቸው ጋልጠኞቹም የጻፉት እሳቸው ልክ እንደ ከግል ሀብታቸው አምጥተው እንደሰጡት ወይዘሮ አበቤ ለአሮጊቶችና ለሽማግሌዎች ይሄን ያህል ሺ ብርድ ልብስ፣ ይሄን ያህል ሺ ጋቢ፣ ይሄን ያህል ሺ ወዘተ፣ ይሄን ያህል ምንድነው እንዲህ አይነት ሜንታሊቲ የሰዎቹን ተክለሰውነት ለመፍጠር ነው። ገና ካሁኑ ሴትዮዋን ሰማይ ለመስከርና ተክለሰውነታቸውን ከፍ ለማድረግ ተብሎ የመንግስትን ሀብት የሚሰጠው እሳቸው እንደሰጡ ያደርጋሉ። ይሄ ባህል ምን መቼ ነው የሚቆመው?
ይሄ ባህል መቼ ነው የሚቆመው? በጣም አጭሩ መልስ ምንድን ነው? ይሄ ባህል የሚቆመው ህዝብ መርጦት የመጣ ሰው ስልጣን ላይ ሲቀመጥ ነው። አሁን ሴትዮዋም ሆነች ያኛው ሄዶም ተካቶ ተካ ያለው ኡማም ይሄን ነገር የሚያደርጉት ምንድን ነው? ያውቁታል እንዴት እንደመጡ ኮንፊደንስ ስለሌላቸው እንዲህ ለምስኪን ሰዎች አንዳንድ ነገር በመወርወር ተቀባይነት ለማግኘት መጋጋጥ ነው። በጣም ማለት አርቲፊሻል የሆነው ነገር ናቹራል ማድረግ ማለት ነው። እነሱ ናቹራሊ ወደ ስልጣን የመጡት ተፈልገው እዛ የተቀመጡበት ወንበር በናቹራል ወይ እንዳልመጡ ያውቁታል። ስለዚህ ኮንፊደንስ የላቸው። ኮንፊደንስ ስለሌላቸው በሌላ ነገሩን ለማካካስ ተቀባይነት ለማግኘት ነው ሁሉ መከራ የሚታየው። ምንጭ ሌላ ወንጀል ነው ቅድም በደንብ እንዳስቀመጥኩት ይችላል ማለት ነውና ይሄ ነው። አሁን ይሄ ነገር የሚቆመው መቼ ነው? በስነስርዓት የተመረጠ ሰውዬ ካለ የሚያካክሰው ክራይሲስ የለው። በዚህ በማስመሰል በመስጠት ጋቢ ምናምን በመስጠት የሚያካክሰው ክራይሲስ የለውም። የመጣበትም ሰርቶ የቻለውን ይወርዳል። ምንም ማስመሰል ማመጋጋት ሳያስፈልገው። ስለዚህ ይሄ ነገር የሚቆመው መቼ ነው? ህዝብ የመረጠው በትክክል ያን ቦታ የሚመጥን ሰው ኮንፊደንስ የሚሰማው ሰው ሲመጣ ነው። ይሄ ነው አጭሩ መልስ።
መስከረም እጅግ በጣም አመሰግንሻለሁ። ቅድም ስትናገሪ የኦሮሞ አክራሪዎች ብቻ ሳይሆኑ እስክንድር ላይ የሚወርዱበት ስሙን የሚያጠፉት ራሱ የኛ ኢትዮጵያዊነትን አንግቦ ታገላለሁ የሚለው ኃይል መሆኑን እኛም ድረስ ዜናው ደርሶናል፣ ሁኔታዎችን አይተናል። እብድ ነው እስክንድር ይያሉ እስኪያወሩ ድረስ የኢትዮጵያዊነትን አርማ ይዘው እንትን የሚሉ ሰምተናል። እንግዲህ ለሀገራችን ሰላም፣ አንድነት፣ ፍቅር እንዲሰጠን ፈጣሪን እኛም እንለምናለን። አንቺም እንግዲህ ለአድማጮችሽ የመጨረሻ ምትያት ቃል ካለሽ።
መስከረም እጅግ በጣም እናመሰግናለን። ወደፊት ሰፋ ያለ ውይይት እንደምናደርግ ባለሙሉ ተስፋ ነን። ጤና ይስጥልኝ።
ተሳክሱ ጋሽልማ በጣም ምንወድ በጣም
አመር ከመጨረሳችን በፊት ያን ስልክ ቁጥር
ወሰነ ታገኝን የነሃናን የነዘመናይን ስልክ ደግሞ አለው እታጉ 0790571386 ሃና 0708922942 ዘመናይ 0704420266 ደግሞ አለው እታጉ 0790571386 ሃና 0708922942 ዘመናይ 0704420266 ነው። አድማጮቻችን በሚቀጥለው ሳምንት ፕሮግራማችን ከቋሚ ጻፊያችን የደረሰንን ስለ የሚከተለውን ይሁድ በአል ምክንያት በማድረግ የላከልንን ጽሑፍ ይዘንላችሁ እንቀርባለን።